እሺ፣ እንደምን አመሻችሁ፣ እንደምን አረፈዳችሁ። ሁላችሁንም እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በሰላም መጣችሁ ላለውኝ ዛሬ ዕለቱ
አትሰሚም፣ ተዘጋ።
ይቅርታ፣ ዛሬ ዕለቱ ቅዳሜ ሜይ 30 ነው 2026 እንደ አውሮፓውያን አቆጣጠር። ይሄ የቅዳሜው የምሽቱ ፕሮግራማችን ነው የሚሆነው። በጌታ ስም እንጀምራለን። ዛሬ በሰንበት ትምህርት የሚያገለግለን ጋሽ እንግዳ ይሆናል። በቃል እህታችን ትዕግስት ታገለግለናለች። በመዝሙር ነጋሽ በቀለ ያገለግሉናል። ከጸሎት ደግሞ ስንጨርስ እናታችን እትዬ ድንቅነሽ በጸሎት ታገለግለናለች። ፕሮግራሙን የምመራው ደግሞ መዓዛ ነኝ ከዳላስ ቴክሳስ። ዛሬ እየተቀዳው የሚሆነው 7297 ይሆናል። 7297 የዛሬውን የሰንበት ትምህርታችንን መታሰቢያ ጥቅስ አንብበን ጸሎት በማድረግ እንጀምራለን። ዛሬ የምንጀምረው 10ኛውን የሰንበት ትምህርት ይሆናል። ንስሐና ይቅርታ ይላል። የመታሰቢያ ጥቅሱ የሚገኘው አንደኛ ዮሐንስ ምዕራፍ 1:9 አንደኛ ዮሐንስ ምዕራፍ 1:9 ሁላችንም በቃላችን የምናውቀው ጥቅስ ነው። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። አሜን። እንጸልይ። በሰማይ ያለ ቅዱስ መሐሪ አባታችን እጅግ አድርገን እናመሰግናለን። ቀኑን ሁሉ በሰላም ጠብቀህን በየቤተ ክርስቲያኑ በየአምልኮ ጌታ ሆይ ተገኝተን የበረከት የምሕረት ተካፋዮች እንድንሆን ስለረዳህን ስላገዝከን እጅግ አድርገን እናመሰግናለን። እንደገና አሁንም ሰንበት እንድንሸኝ በፊት በምንቀርብበት ጊዜ በመካከላችን ተገኝተህ በበረከት እንድትጎበኝን እንደገና እያንዳንዳችንን ልባችንን በቃልህ በሰንበት ትምህርት ስንወያይ በቃልም ደግሞ ስንካፈል በመዝሙር በአምልኮ በፊት ስንቀርብ በጸሎት ስንቀርብ አባት ሆይ እያንዳንዳችን በዚህ ስፍራ መገኘታችን ለሕይወትና ለበረከት እንዲሆንልን እንጸልያለን። ጊዜያችንን ሁሉ ተረከብ። በዚህ ስፍራ አንተ ብቻ ስልጥን፣ መንፈስ ቅዱስ ብቻ ይስራ። ስጋና ደም ሁሉ ጸጥ ይበል። በደል ኃጢአታችንን ይቅር ብለህ በአብሮነት እያንዳንዳችንን ባርከን፣ የታመሙብንን ፈውስልን፣ ያዘኑትን በተለያየ ችግር ውስጥ ጌታ ሆይ የሚያልፉትን ወገኖች ሁሉ አንተ በመንፈስ እንድትጎበኛቸው መጽናና፣ ብርታት፣ ጉልበት እንድትሆናቸው እንጸልያለን። ፈውስ እንድትሆናቸው እንጸልያለን። በነገር ሁሉ ፈቃድ ይከናወንልን። ሰንበት ትምህርት የሚያወያየንን ጋሽ እንግዳውን ትዕግስትንም እግዚአብሔር አባት ሆይ በጸሎትም የምትዘጋልንን እናታችንን አንደበታቸውን አንተ እንድትቆጣጠር በመዝሙርም የሚመጡትን ጌታ ሆይ አንተ ሁላችንንም በመንፈስ እንድትቆጣጠረን ለአንተ ክብር ለእኛ ለወገኖቻችን ሁሉ በረከት እንድንሆን እንድትረዳን እንጸልያለን። ሁሉንም እንደ ፈቃድ አድርግልን በጌታ በኢየሱስ ክርስቶስ ስም አሜን አሜን። እንደገና ሁላችንም እንኳን ደህና መጣችሁ ላለው አሁን መዝሙሮች እየመረጥን እንዘምራለን።
እኔ ዘምራለሁ።
እሺ።
መልካም ሰንበት ዋዝ ምሽት። አሁን ትንሽ መዝሙር ረዘም ይላል። በቅድሚያ ይቅርታ ጠይቃለሁ። ይሄ የራሴ ነው። ቃሉን ብቻ እንድከፍተውልኝ ፈልጋለሁ። ታማኝ ጓደኛ የማይረሳኝ የሚለው ነው። ችግሬን ሁሉ ውስጤን አንተው ታውቀዋለህ። በፈተናዬም ጊዜ ከኔ ጋር ስላለህ ተስፋ ስቆርጥም ደግሞ አለሁሽ እያልከኝ ተመስገን የኔ ጌታ መስለ ሆንክል እንደኔማ ቢሆን ኑሮ ፈተናው ብዛቱ መመላለስ ያቅተኝ ሜዳና ቀበቱ መኖርን ሲሰለቸኝ ጠፍቶብኝ ሂደቴ አንተው ታማኝ አባቴን ሆንክልኝ መብራቴ የኔ ታማኝ ጓደኛ ፍጹም መጽናኛዬ አንተ ብቻ ነህ ታማኝ ሚስጥር ጠባቂዬ እንዳንተ ያለ ጓደኛን አላገኝም እኔ አንተ ብቻ ነህ ታማኝ ቅዱስ ፈጣሪዬ ግን አንተ ቸሩ አምላክ እንደ ሰው ያልሆንከው ውድቀቴን በደስታ በጸጋ አደስከው ከጠላቴ ፈተና አሁን አወጣኸኝ አንተን የሚወዳደር አንዳችም አይገኝ ክብርና ምስጋና ላንተ ይገባሃል የጠላቴን ምሽግም አንተው ሰባብረሃል ተመስገን ጌታዬ ሆይ ስለ ድንቁ ስራህ የጨለመውን ጉዞ ወደ መልካም በራህ የኔ ታማኝ ጓደኛ ፍጹም መጽናኛዬ አንተ ብቻ ነህ ታማኝ ሚስጥር ጠባቂዬ እንዳንተ ያለ ጓደኛ አላገኝም እኔ አንተ ብቻ ነህ ፍጹም ቅዱስ ፈጣሪዬ አንተ ብቻ ነህ ፍጹም ስጠራ ስማኝ አቤቱ መድኃኒቴ አንተ ራራልኝ ያለ አንተም እርዳታ ጉልበትም የለኝ ከኔ የሚያስደስትም ምንም አታገኝ በቀንም በሌሊትም በፊትም በኋላ አብረኸኝ ተጓዝ ጌታ እኔም እንዳልፈራ አለሁሽ አይዞሽ ስትል ጆሮዬ እንዲሰማ ሕይወቴንም አብራልኝ በመንፈስ ልመራ የኔ ታማኝ ጓደኛ ፍጹም መጽናኛዬ አንተ ብቻ ነህ ታማኝ ሚስጥር ጠባቂዬ እንዳንተ ያለ ጓደኛ አላገኝም እኔ አንተ ብቻ ነህ ታማኝ ቅዱስ ፈጣሪዬ ከጎኔ አትራቅ በቅፍህ ያዘኝ ማዕበሉ ሲነሳ አለሁሽ በለኝ በባህር ዳር ስጓሳል እምነት አብዛልኝ እንደ ጴጥሮስ ድፍረትን አንተው ላክልኝ በመንፈስህ ልመራ አንተንም ልከተል በጥላትም ሀሳብ ላይ ስጋ እንዳይታለል አንተው እገዘኝ ጌታ አልተውሽም በለኝ በእድሜ ዘመናት በአንተ ቤት አኑረኝ የኔ ታማኝ ጓደኛ ፍጹም መመኪያዬ አንተ ብቻ ነህ ታማኝ ሚስጥር ጠባቂዬ እንዳንተ ያለ ጓደኛ አላገኝም እኔ አንተ ብቻ ነህ ታማ ቅዱስ ፈጣሪ አሜን
አሜን
ለምለም
አሜን ቤሪባክሽ ለምለም ስለዚህ መልካም መዝሙር በጣም ይላል ቃሉ ተባረኪ ቀጥ ይህን ጥሩ ስራ እግዚአብሔር ይባርክሽ እሺ ሲሰለም ሰምቼሻለሁ ዘምሪ።
እሺ እግዚአብሔር ሰማንያት ከድሮ መዝሙር ለኢየሱስ ንገር የሚል ነው። ደክሞህ እንደው ከብዶህ እንደው ልብ ለኢየሱስ ንገር ለኢየሱስ ንገር፣ ሐዘን ቢሰማ ደስታን ቢለይ ብቻ ለኢየሱስ ንገር ለኢየሱስ ንገር ለኢየሱስ ንገር፣ ለታወቀ ወዳጅ እንደ እርሱ ያለ ወዳጅ የለህም ብቻ ለኢየሱስ ንገር። ሐዘን ቢሰማ ቢወርድ እንባህም ለኢየሱስ ንገር ለኢየሱስ ንገር፣ ሐዘን ቢሰማ ደስታን ቢለይ ብቻ ለኢየሱስ ንገር ለኢየሱስ ንገር ለኢየሱስ ንገር፣ ለታወቀ ወዳጅ እንደ እርሱ ያለ ወዳጅ የለህም ብቻ ለኢየሱስ ንገር። ሐዘን ቢከብ በቀኝ በግራ ለኢየሱስ ንገር ለኢየሱስ ንገር፣ የተሰወረ ኃጢአት ቢኖር ብቻ ለኢየሱስ ንገር ለኢየሱስ ንገር ለኢየሱስ ንገር፣ ለታወቀ ወዳጅ እንደ እርሱ ያለ ወዳጅ የለህም ብቻ ለኢየሱስ ንገር። ሞት ቢመጣብህ ብትጨነቅም ለኢየሱስ ንገር ለኢየሱስ ንገር፣ ነገ ለሚሆን አያሳስብ ብቻ ለኢየሱስ ንገር ለኢየሱስ ንገር ለኢየሱስ ንገር፣ ለታወቀ ወዳጅ እንደ እርሱ ያለ ወዳጅ የለህም ብቻ ለኢየሱስ ንገር። አሜን። ለኢየሱስ እንንገረው ችግራችን። ተባረኩ።
አሜን አሜን። ሰላምላም እግዚአብሔር ይባርክ። ለገና ሁሉን ለኢየሱስ መንገር እንድንችል ሸክማችን ሁሉ ለሱ መስጠት እንድንችል እግዚአብሔር ይርዳን። እሺ፣ ሌላ
ዘምራለሁ።
እሺ፣ ማርሰ ተባረክ።
አሜን። መዝሙር 51 በድሮ ኢየሱስ ሆይ አትለፍብኝ የሚለው ኢየሱስ ሆይ አትለፍብኝ፣ ጸሎቴን ሰማኝ፣ ሌሎች ጸጋህን ሲያገኙ አትለፍብኝ ኢየሱስ ክርስቶስ ጸሎቴን ሰማኝ፣ ሌሎች ጸጋህን ሲያገኙ አትለፍብኝ። ወደ ዘላለም ዙፋን እመጣለሁ ይቅርታህ ለመቀበል ዳኛ ቤቱ ኢየሱስ ክርስቶስ ጸሎቴን ሰማኝ፣ ሌሎች ጸጋህን ሲያገኙ አትለፍብኝ ስለ ደግነት ብቻ ጸጋህን ስጠኝ፣ የቆሰለ ልቤን ፈውስ በጸጋ ልዳን ኢየሱስ ክርስቶስ ጸሎትን ሰማይ ሌሎች ጸጋትን ሲያገኙ አትለፍብኝ አንተ ነህ የደስታ ምንጭ ሕይወት አንተ ነህ በሰማይና በምድር ሌላ የለኝም ኢየሱስ ክርስቶስ ጸሎቴን ሰማኝ ሄሎ ጸጋህን ሲያገኙ አትለፍብ አሜን
አሜን አሜን። እግዚአብሔር ይባርክሽ ማርሸት፣ ሁላችሁም ተባረኩ። በመዝሙር የባረካችሁን አሁን ወደ ሰንበት ትምህርት ውይይት እንሄዳለን። ጋሽ እንግዳው እንኳን ደህና መጣ። መልካም ሰንበት። ሁላችሁም ተወያዩ፣ ሀሳብ ለመስጠት ለመሳተፍ ተዘጋጁ። ተባረኩልኝ።
ተባረኪ። እንኳን እናንተም እንኳን ደህና ቆያችሁኝ። ተባረኪ ማዛ ስለመራሽን፣ እህቶችም ስለዘመራችሁት እጩ መዝሙሮች እግዚአብሔር ይባርካችሁ። እንደምን አላችሁ በያላችሁበት? እኛ ከዚህ ደህና ነን፣ እግዚአብሔር ይመስገን። መልካም የሰንበት ቀን ነበረን። እናንተም እንደነበራችሁ ተስፋ አለኝ። ዛሬ ትንሽ ለየት ያለ አቀራረብ ነው ላደርግ ያሰቡት። ማዛ እንዳለችው የእናንተን ትብብር በጣም ይጠይቃል እና ላደርግ ያሰብሁት የመጀመሪያዎቹን ሁለት ጥያቄዎች እኔ ልጠይቅ ነው የፈለኩ። አንዱ ጥያቄ በአርዕስቱ ላይ ነው። ሁለተኛው ጥያቄ በመታሰቢያ ቁጥሩ ላይ ነው። መታሰቢያ ቁጥሩን አንብባለች እህቴ። ከዚያ ሌላ አንድ ሁለት ጥቅሶች አንብበን ስለ መታሰቢያ ቁጥሩ ጥያቄ አለኝ፣ እንወያይበታለን። ከዚያ መታሰቢያ ቁጥሩን ብቻ ሳይሆን የምናነበው ምንባቡንም የሰንበት በኋላው ምንባብ እና አንድ ሁለት ጥቅሶች አንብበን እንዳልሁት በመታሰቢያ ቁጥሩ ላይ እንወያያለን። ጥያቄ አለኝ እና ተዘጋጁ። ከዚያ በኋላ ለናሙና ያህል ስለ ይቅርታ በርከት ያሉ ጥቅሶች አንብበን ስለ ይቅርታ የተለያዩ ሁኔታዎች ትንሽ አስተያየት ስሰጥና በመጨረሻ መድረኩን ለእናንተ ለቃለሁ እና አብዛኛውን የምተማመነው ዛሬ በእናንተ ነው። ጥያቄዎች፣ ውይይት ለመወያየት እህቴ ማዛ እንዳለችው ተዘጋጁ ለማለት ነው። ይሄን ሁሉ ከማድረጋችን በፊት ግን እግዚአብሔር ከመካከላችን ተገኝቶ በመንፈስ ቅዱስ አማካይነት እንዲያስተምረን አጭር ጸሎት ላደርግ። በሰማይ ያለ አባታችን እናመሰግናለን ስለ ፍቅርህና ስለ ቸርነትህ። ዛሬ በዚህ በሰንበት ቀን ስትባርከን ውለሃል። አሁንም ለበረከት ቀርበናል። በረከትን ቀጥልልን። በምንወያይበት ጊዜ አንተ አወያየን። ይሄ ደግሞ የምንወያይበት አርዕስት ወይም ፍሬ ነገር ሕይወታችን እንዲቀይረው መስማት ሳይሆን ማድረግም እንድንችል በመጨረሻም ለመንግስት እንዲያዘጋጀን እርዳን። አብረህነውን አትለየን። ስለ ልጅ ስለ ኢየሱስ ክርስቶስም ብለህ አሜን። እሺ፣ የመጀመሪያው ጥያቄ በርዕሱ ላይ ወይም በአርዕስቱ ላይ በመናዘዝና በንስሐ መግባት መካከል ያለው ልዩነት ምንድን ነው? ልዩነት ሳለ ወይ? ካለስ ልዩነቱ ምንድን ነው ብዬ መጠየቃችሁ። እንግዲህ ያላችሁን አስተያየት ለመስጠት ተሻሙ። ጥያቄን ሰምታችኋል?
አዎ ሰምታችኋል።
እሺ፣
እኔ ሁልጊዜ በጣም ግራ ያጋባኝ ነበረ ይሄ ነገር። ተመሳሳይነትም ያላቸው ይመስላል። ወይም ደግሞ አንዱ ካንዱ መቅደም አለበት ወይ አብረው መሄድ አለበት። ኑዛዜ ነው መናዘዝ፣ መናዘዝ ነው ኮንፌሽን ነው መናዘዝ ነው ማለት በስሙን በመጥራት የኃጢያቱን ስም በመጥራት መጠየቅ ነው፣ ምህረት መጠየቅ ነው። ዝም ብሎ በአጠቃላይ ለምሳሌ ኃጢያታችን ይቅር በለን እንደምንለው ሳይሆን መናዘዝ ሲሆን ስሙን ጠርተን አመንዝሮም ከሆነ ዋሽቶም ከሆነ ስሙን ያንን የኃጢያቱን ስም ጠርተን በእግዚአብሔር ፊት ምህረትን መጠየቅ ነው። ንስሐ ግን ከዛ ኃጢያት መመለስ ነው፣ ሌላ አቅጣጫ መያዝ ነው። ህይወታችንን ለመቀየር ከዛ እያደረግነው እየተለማመድነው ከነበረው እግዚአብሔርን ከሚያሳዝነው ህይወት ለመመለስ አቅጣጫ ለመቀየር መወሰን ነው። እንደዚህ ነው የገባኝ እኔ።
ተባረኪ፣ በደንብ ገልጸሻዋል። ሌላ ለመጨመር የሚፈልግ ሰው አለ? እህቴ ማዛ ካለችው ላይ አቤት
እሺ፣ ትንሽ ጨምራለሁ። እኔ እንደመሰለኝ እሷ ያለችው ልክ ነው። አሁን ለምሳሌ ኃጢአትን መናዘዝና ንስሐ መግባት የተለየ ናቸው። ሁለቱም ቢያያዙ አሁን ለምሳሌ አንድ ነገር እኔ ሰርቄ ከሆነ ለሰው ይሄጃ አው ሰርቄያለሁ ማለትና እንደገና ደግሞ የሰረቅኩትን ሁለተኛ አላደርግም ስላጠፋው ይቅር በለኝ ብዬ ማለቱ ያነ ሁለተኛው ስቴፕ ነው እና መናዘዝ እና ንስሐ መግባቱ ሞር ወደ እግዚአብሔር የሚያቀርበን ይመስላል። ኮንፌስ ማድረጉ ማመን ነው። አዎ ሰርቄያለሁ፣ አዎ አድርጌያለሁ፣ በዛም ነገር አዝናለሁ ብሎ ዝም ካልነ ንስሐ ካልገባነ ኃጢአታችን የሚሰረይ አይመስለኝም ለማለት ነው። እሷ ያለችው ልክ ነው። አመሰግናለሁ።
ተባረኩ የሁለታችሁ። አቤት፣
እኔም በዛው ላይ ነው የምጨምረው። መናዘዝ ማለት አሁን እንደሱ አንዳች በስርቆት ይሁን መናዘዝ ማለት መጥቼ ለምለሜ ወስጀብሽ ነበረ፣ ስለዚህ ይቅር በይኝ ይልሻለሁ። አንቺ ይቅር ብለሻል። ደግሞ ሁለተኛ ከእግዚአብሔር ጋር አብሮ ግንኙነቱ ያ ንስሐ መግባት ነው። ንስሐ መግባት አባቴ እንደዚህ አድርጌ ነበረ፣ አሁን ተናዝዣለሁ፣ ነገር ግን አንተ አባቴ ይቅር ብለህ ለመንግስቱ ሁለተኛ ነገር ደግሞ እንዳላደርግ ትረዳኝ ዘንድ ለምናለሁ። ያ ንስሐ ገብቻለሁ፣ ለወደፊት እንጸልያለሁ። እኔ እንደሱ ነው የሚመስለኝ። መንገዱን እያቃናን መሄድ ሞር የተጠማጠመውን አቃንተን ፊት ለፊት መጋጠም ማለት ነው። ንስሐ
ልክ ናቸው። ተባረኩ እህቶች፣ በደንብ ነው የገለጻችሁት። እኔም ከእናንተ ጋር ነው መስማማው። ሁለቱም ቅድም ማዛ እንዳለችው ተመሳሳይ ሊመስሉ ይችላሉ፣ ግንኙነት ግን አላቸው። ኑዛዜ ንስሐን ይቀድማል። ኃጢአታችን ተገንዝበን ይቅር በለን እንላለን። ንስሐ ደግሞ ከተናዘንን በኋላ ያን ኃጢአት ወይም ሌላ ኃጢአትም ቢሆን እያወቅን ኃጢአትን አለመስራት ተመለስ እንዳለችው ከኃጢአት መመለስ ማለት ነው። ጥሩ ጥሩ ማብራሪያ መልስ ነው የሰጣችሁ። ተባረኩ። እሺ መታሰቢያውን ለአንብበው ማዛ ቅድም አንብበዋለች፣ ከዚያ ምንባቡን አነበዋለሁ። ከዚያ ደግሞ ሁለት ጥቅሶች አሉ የምናነባቸው እና በመታሰቢያው ላይ ያለውን ጥያቄን አቀርባለሁ። መጀመሪያ ግን መታሰቢያው እንዲህ ይላል፣ ኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነፃን የታመነና ጻድቅ ነው ይላል። ስንቀጥል ንባቡን የተስፋይቱ ምድር በሜዳው ላይ ባለው የደመና አምድ ስር ለሰፈሩት እስራኤላውያን በጣም የራቀች ትመስል ነበር። ሙሴ ከብዙ ቀናት በፊት የተራራውን ጫፍ ሸፍኖ ወደ ነበረው ጨለማ ወጥቶ ነበር። ወይ በረሃብ ካልሆነም በጫፉ ላይ ካለው የሚቃጠል እሳት የተነሳ መሪያችን አሁን ሞቷል ብለው አሰቡ። በመካከላቸው የተደባለቀው ሕዝብ ማለት የተደባለቀው ያሉት ከእነሱ ከእስራኤሉ ያለ ግብፃውያንም አብረዋቸው ስለወጡ ነው የተደባለቀ የሚለው እና በረሃብ ማነው በመካከላቸው የተደባለቀው ሕዝብ እረፍትና ትዕግስት አጥቶ ወተትና ማር ወደምታፈሰው ምድር ለመሄድ ተዘጋጅቶ ነበር። ምንም እንኳ እነዚህ ሰዎች ከጥቂት ቀናት በፊት እርሱን ለመታዘዝ ከእግዚአብሔር ጋር ቃል ኪዳን ቢገቡም ሊያዩት የሚችሉትን ምስል ፈልገው ነበር። ስለዚህ በአሮን ድንኳን ዙሪያ ተሰብስበው ጣዖት እንዲሰራላቸው ጠየቁት። አሮን ለራሱ ደህንነት በመፍራት መጽሐፍ ቅዱስ ይህን አይልም፣ ግን በመፍራት በሀሳባቸው ተስማማ። በዚህ ምዕራፍ 32 እስከ ምዕራፍ 34 ባለው ይህ አሳዛኝ ታሪክ እንዴት እንደተቀጠለ እናነባለን። እንደቀጠለ እና ይህ በዘገባ የዚህ ሳምንት የትምህርት ዋና ጭብጥ ስለሆነ ስለ ንስሐ ይቅር ባይነት የሚያስተምር ከቅዱስ መጽሐፍ የተወሰደ አንድ ታሪክ ነው ይላሉ። እና ከዚያስ ቀጥለን ሁለት ጥቅሶች እንድናነብ እፈልጋለሁ። አንደኛው ዘፍጥረት 3 ከ9 እስከ 13 ያለው ነው። ዘፍጥረት ምዕራፍ 3 9 እስከ 13 አንድ ሰው ያንብብ። ከዚያ ደግሞ አስከትሎ ይህ ከተነበበ በኋላ ወዲያውኑ ዘጸአት 32 1 እስከ 14ን ሌላ ሰው አንዳችሁ እንድታነቡ ይፈልጋል። ሁለት ሰዎች ፈቃደኞች?
ዘፍጥረትን አነባለሁ።
እሺ፣ አንቺ ከኋላ የተናገርሽው ማን ለምለም ነሽ? አንቺ ማርሸት ዘፍጥረት 3 9 እስከ 13ን፣ ለምለም ዘጸአት 32 1 እስከ 14ን ተራ በተራ አንብቡልኝ። ተባረኩ።
ዘፍጥረት 3 9 እስከ 13 እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩም። እግዚአብሔርም አለው ራቁትህን እንደሆንክ ማን ነገረህ? ከእሱ እንዳትበላ ካዘዝኩ ዛፍ በሆኑ በላህን? አዳምም አለ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔርም አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች እባብ አሳተኝና በላሁ።
እሺ ተባረኪ። ለምለም ቀጥይ።
ዘጸአትን
32 1 እስከ 14
ዘጸአት 32 1 እስከ 14 እሺ አነባው። እንዲህ ይላል፣ ህዝቡ ሙሴ ከተራራ ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅም፣ ተነስተ በፊታችን የሚሄድ አማልክት ስራልን አሉት። አሮንም በሚስቶቻቸው በወንዶቹ በሴቶቹ ልጆቻቸው ጆሮ ያሉትን የወርቅ ቀለበቶች ሰባብራችሁ አምጡልኝ አላቸው ህዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብጽ ምድር ያወጣ አማልክትህ ናቸው አላቸው። አሮንም ባየው ጊዜ መሰዊያውን በፊቱ ሰራ። አሮንም ነገ የእግዚአብሔርን በዓል ነው ሲል አወጀ። በነጋውም ማልደው ተነስተው የሚያቃጥል መስዋዕት ሰዉ፣ የደህንነትን መስዋዕት አቀረቡ። ህዝቡም ሰበሰብና ሲጠጡ ተቀመጡ፣ ሲዘፍኑ ተነሱ። እግዚአብሔር ሙሴን ከግብጽ ምድር ያወጣው ህዝብ ኃጢአት ሰርቷልና ሂድ ውረድ፣ ካዘኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም ሰውሎትም። እስራኤል ሆይ እነዚህ ከግብጽ ምድር ያወጣ አማልክትህ ናቸው አሉ ሲል ተናገረው። እግዚአብሔር ሙሴን እኔ ይህንን ህዝብ አየሁት፣ እነሆም አንገተ ደንዳና ህዝብ ነው። አሁንም ቁጣዬ እንዲያቃጥልባቸው እንዳጠፋቸው ተወኝ አንተንም ለታላቅ ህዝብ አድርገሃለሁ አለ። ሙሴም እግዚአብሔር በአምላኬ ፊት ጸለየ አለም አቤቱ ቁጣህ በታላቅ ኃይልና በጽኑ እጅ ከግብጽ ምድር ባወጣኸው በህዝብ ላይ ስለምን ተቃጠለ? ግብጻውያንስ ከተራራ መካከል ሊገሏቸው ከምድር ፊት ሊያጠፏቸው በክፋት አወጣቸው ብለው ስለምን ይናገራሉ? እስከ ስንት ነው? እስከ 12?
እስከ
14? ይቅርታ ዘግቼ እየተናገሩ ነበር። እስከ 14
ይናገረው ከማዕትህ ትመለስ ለህዝብህም ከክፋቸው ላይ በክፋታቸው ላይ ራራ ዘራቸውን እንደ ሰማይ ከዋክብት አብዛለሁ ይቸንም የተናገርካት ምድር ሁሉ ለዘራቸው እሰጣታለሁ ለዘላለምም ይወርሷታል ብለህ በራሱ የማሳቸውን ባሪያዎችህን አብርሃምን
14 ድረስ ነው እንደምን 14
ያገናኒ 13 ለእንገና
ኦኬ
ለዘላለም ይጠሩልሃል ብለህ በራስህ የማልላቸውን ባሪያዎችህን አብርሃምንና ይስሐቅን እስራኤልንም አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ላሰበው ክፋት ራራ ፈራ።
ተባረኪ። እንግዲህ የተነበበውን ሰምታችኋል። መታሰቢያ ቁጥሩ ደግሞ ኃጢአታችን ብንናዘዝ ኃጢአታችን ይቅር ይለን ሊለን ከአመፃም ሁሉ ሊያድነን የታመነና ጻድቅ ነው ይላል። በሁለቱ ታሪኮች ውስጥ አዳምና ሔዋን ኃጢአት ሰርተው ሲያዙ እግዚአብሔር ወደ እግዚአብሔር ሲያናግራቸው ይቅርታ ሲጠይቁ አንሰማቸውም። እንዲያውም አዳም በሔዋን አመካኘ፣ ሔዋን በባቢቷ አመካኘች። ዙሮ ዙሮ ስናየው በእግዚአብሔር ያመካኝ ነው ስላለው፣ ምክንያቱም እባቤቱን የፈጠረ እግዚአብሔር ነው፣ ሔዋንም የፈጠረ እግዚአብሔር ነው። ስለዚህ አልተጸጸቱም፣ አልተናዘዙም። ግን እግዚአብሔር በቸርነቱ የመድኃኒትን ሀሳብ አዘጋጅቶላቸው ስለነበር ይቅር ብሎ የዘላለም ሞት እንዳይሞቱ የመዳን መንገድ አዘጋጅላቸው። የእስራኤል ልጆችም እንደዚያው ነው። እነሱ ሲናዘዙ አንሰማም። ሙሴ ነው የተናዘዘላቸው። እና እንዴት ነው እነዚህ ያልተናዘዙ ሁለት ጓዶች አዳምና ሔዋንና የእስራኤል ልጆች ራሳቸው ሳይናዘዙ እንደ መታሰቢያ ቁጥሩ ከሆነ እግዚአብሔር አርቶላቸው ለሙሴም ለእስራኤሎች ተማልዶ ምሕረትን ያገኙ እንዴት ነው ይቅርታ ያገኙ? የተናዘዘ ነው ብንትናዘዙ ነው የሚለው በዚህ አሁን በተነበበው ግን እነዚህ ኃጢአት የሰሩ ሰዎች ሲናዘዙ አንሰማም። ምን ትላላችሁ ለዚህ?
እግዚአብሔር የጻድቃንን ጸሎት እንደሚሰማና እግዚአብሔር ቸር አምላክ እንደሆነ አንዳንድ ጊዜ አባት እናት ለልጆቻቸው ይጸልያሉ፣ ልጆቻቸው ከእግዚአብሔር ርቀው ይሄዳሉ። ግን እግዚአብሔር ለነሱ ብሎ እንደሚራራ በመጽሐፍ ቅዱስ እንኳን እንደምናውቀው ለሎጥ በአብርሃም ምክንያት ነው ሎጥ እንዲድን ሆነ። ሎጥን ሊያጠፋ ሲሄድ ነገረው ለአብርሃም እባክህን ሲያህል ሰው ሲኖር እባክህ ራራላቸው ሲል እግዚአብሔር እሱ ስለሚወድ የጻድቃንን ጸሎት እንደሚሰማና ማንም ለማንም በህይወት እስካለ ድረስ ከጸለየለት አንዳንድ ጊዜ ሰዎቹ ሳያውቁም የሚበድሉት አእምሯቸው በግልጽ ሳያውቁ የበደሉም ሊኖሩ ይችላሉ። ከዛ መሀል ብዬ ነው ማምን እና እግዚአብሔር ጸሎትን እንደሚሰማና እኛም ብንም የኃጢአተኛ የሰራውም ሰው ቢጸልይ እንደሚሰማው ሌላም ሰው ደግሞ ኢንተር መሀል ጣልቃ ገብቶ ቢጸልይለት እንደሚራራልን እግዚአብሔር ሩህ አምላክ ስለሆነ ነው የሚመስለኝ።
ተባረኪ። ሌላ ሰው
ከዚህ ነው እኔ ጥያቄ ያለኝ። አማላጅ ያስፈልገናል ማለት ነው ሰው እንግዲህ
እየጠየቅሽ ነው።
እንደዚህ ከሆነ ሰው ማማላጅ ይሆናል ማለት ነው።
ሄሎ
እንግዲህ አሸት እኔም ልናገር።
አሎ ያለች እህት ነበረች ከአንተ በፊት ብርሃኑ፣ እሷ ትናገር እና አንተ ከዚያ ያቀጥል።
አማርሽ ነኝ ልሞክር።
አዎ አማርሽ።
ሳንናዘዝ ሳይናዘዙ ይቅርታ እያገኙ ነበረ እና እንዴት ነው ነው እና ሁሉ ጊዜ እግዚአብሔር እኛን እየፈለገን እንጂ እኛ ወደ እግዚአብሔር ቀርበን አይደለም ምህረትን እያገኘን ያለው ከአዳምና ከሔዋን ጀምሮ ራሱ ስናይ በቃ እግዚአብሔር ከኃጢአታችን በላይ በጸጋው እንደገና ወደ እኛ እየቀረበ ሁሉ ጊዜ እጆችን ዘርግቶ እየለመነን ነው ያለ ያኔም ያንን ቢያደርግም እንኳ ኃጢአትን እያጸደቀ አይደለም ከዛም በኋላ ቢሆን እግዚአብሔር ላደረገላቸው ነገር ቆም ብሎ ንስሐ ገብቶ ያን የእግዚአብሔርን ጸጋና ምህረት ተቀብሎ ካልሆነ ኃጢአታቸውን ከቀጠሉ የመዳን ተስፋ አይኖራቸውም እና ሁሌ ተስፋ እየሰጠን ያለ እግዚአብሔር እና ከኃጢአት ጋር መስማማቱ አይደለም ሁሌም እሱ የእሱ ይቅርታና የእሱ ፍቅር መገለጫ የሌለው እንዲሁ ወዶናል ሁሉ ጊዜ ወደ እኛ እየጠራ ነው ያንን ሲጠራን ደግሞ ያ ፍጥሩ ግድ ብሎን ወደ ሐሳቡ መግባት እንዳለብን ያ ካልሆነ ወጣስጥ ከቀጠልን ንሳባን ገባም እሱ ይቅር ባይ ነው ብለን ብንል ያ መሞኝት ነው የሚሆነው ብዬ አስባለሁ
እሺ ተባረኪ ብርሃኑ እንግዲህ የመጀመሪያውን ጥያቄ ለመመለስ ወይም የባንቻ አምላክን ለመመለስ እንደሆነ ያሰበው አላውቅም ሁለቱንም ብትነካካው ደስ ይለኛል
እኔ እንደውም ቅድም አንተ እንደሆነ ብህ ራሴን ሚውት አድርጌ ለካ ለፈልፍ ነበር በንስሐና በንዛዜ መካከል በሚለውም ልናገር የፈለኩት ነበር አሁን እሱ ስላለፈ
አይ እሱንም ተከስ አድርገው ምንም ማለት
አዎ በእውነት ልለው የነበረው ዳዊት መዝሙሮች ዘዳዊት ምዕራፍ 51ን ማንበብ አለብን ሪሊ ንስሐና ጥሩ ጥያቄ ነው የጠየቀው ንስሐና ኑዛዜ አንድ ነው ወይስ የተያያዙ ግን ሁለት ግልጽ የሆኑ ሀሳቦች ናቸው የሚለው ጥያቄ ጥሩ አድርጎ የሚመልሰው መዝሙር ዘዳዊት 51 ይመስለኛል ምክንያቱም ዳዊት እግዚአብሔር ሆይ እንደ ቸርነት መጠን ምሕረት አድርግልኝ ይሄ ልመና ነው ግን እንደ ርኅራኄም ብዛት መተላለፌን ደምስስ ይልና ወደ ንዛዜው ይመጣል እኔ መተላለፌን አውቃለሁና ንዛዜ መሆኑ ነው እና በእውነት ያንን ምራ ያንን ቻፕተር በሙሉ ብናነበው ጥሩ ነው በጣም ጥሩ አድርጎ ይገልጸዋል አንተ ያልከውን ሐሳብ ምክንያቱም መናዘዝ መናገር ጥፋትን መናገር ብቻ ሳይሆን ልክ በሱባኤ እንደመሆን በጾም በጸሎት በሐዘን ላይ እንደመሆን ነው ንስሐ መግባት እና ይሄ ወደ አሁኑ ስንሄድ በጣም ሰፊ ሐሳብ ስለሆነ እዚህ ላይ ልትወው ወደ አሁኑ ጥያቄ ስንሄድ ትንሽ ካውዱ ካልረድነ ወደ እህቴ ወደ ጠየቀችው ሰው ያማልዳል ወይ ወደሚለው ሊወስደን ይችላል ሰው ለሌላው ሰው እንዲመጸለይ መለመን ተገቢ መሆኑን እናውቃለን ግን ያማልዳል ወይ ወደሚለው እንዳንሄድ አዳምን ያነጋገረው መፍትሄ ሊሰጠው መንገዱን የነገረው እግዚአብሔር ነው እርግጥ እዚህ ላይ ትንሽ የወታደር the mind of a soldier ሳይሆን the mind of a scout ቢኖረን ጥሩ ነው ላለሁ እኔ በማስተምረው ትምህርት ልጆች ተማሪዎችን እንደዚህ ያልነበር the mind of a soldier is defending now የታመነውን የታወቀውን the mind of a scout is map making now መፍለጋ ነው የምናውቀው አለ ማናውቀውም አለ የሚል ነው። እና አዳም የመጀመሪያ መልሱ ሊያ ይሁን እንጂ ከዚያ በኋላ ይናገር አይናገር የምናውቀው ነገር ያለና አይመስለኝም። ስለዚህ አልተናዘዘም ዝም ብሎ ክስ እውነት ግን ነው ማማኛ ፍለጋ ነው እንጂ ሰይጣን ያሳሳተኝ እንደምንለው እኛ እሱም ገሌና እሷ ነች ያሳሳተችኝ እሷን እባቧን ያ ግን ከእግዚአብሔር ጋር ስለነበረው ውይይቱን ምን እንደተባለ ሙሉ በሙሉ የምናውቅ አይመስለኝም። እኔ እንደሚመስለኝ ማን ነው ሲናገር የነበረው የሚለው ነገር በጣም በጣም ተገቢ ነው። በዚህ ብዙ ጊዜ እንዳልወስድ ወደ ሙሴ እና ወደ እስራኤል ስናይ ደግሞ ሙሴ በመጠኑ የክርስቶስ ምሳሌ መሆኑን እናውቃለን። በብሉይ ኪዳን የነበረውን ስነ ስርዓት ስናስታውስ ከቅድስተ ቅዱሳኑ ከተለየው ቦታ የሚገቡ የተለዩ ሰዎች ነበሩ። ያ ሁሉ የክርስቶስ ለሚያደርገው ጥላ የሆነ ነገር ነው ጥላ ነው እና ሰው ሰውን እያማለደው ሳይሆን እኔ ለማጠቃለል ያ ካውዱ ስንመለከት የመጀመሪያው ውይይቱን የሚያደርግ እግዚአብሔር ስለሆነ፣ በሁለተኛውም ሙሴ በምድራዊ ወኪል ሆኖ ልክ ካህናቱ እግዚአብሔር ያለውን ነቢያቱ እግዚአብሔር ያለውን ያቀብሉ እንደነበረ በዚያ አንጻር ስናየው እግዚአብሔር ነው ይቅር ያለው እግዚአብሔር ነው መፍትሄውን ያመጣው እንጂ ሰዎች አይደሉም። ሰዎቹ ይቅር እንዲባሉ ያደረገው ቀይ ባህርን እንዲከፍት ያደረገው የእግዚአብሔር ኃይል ነው እንጂ የእነሱ ኑዛዜ አልነበረም። እና ካውዱ ብናየው ጥሩ ይመስለኛል እላለሁ። ጨርሻለሁ።
ተባረክ ተባረክ። አዎ ያላችሁት ሁሉ እግዚአብሔር መሐሪ። ዋናው ነገር ከዚህ መውሰድ ያለብን የእስራኤል ልጆችን ጉድለት ወይም የአዳምና የሔዋንን ጉድለት ሳይሆን የእግዚአብሔርን መሐሪነት፣ የእግዚአብሔርን ይቅርባይነት። ምንም አይነት ኃጢአት ብንሰራ እንዲያው እኛ እንኳ የተናዘዝ ባይመስል ሌሎች ቢጸልዩልን፣ እህቴ ለምለም ነች መሰለ ያለች መጀመሪያ እና ሌሎች ቢጸልዩልን የጻድቃን የቅዱሳንን ጸሎት እግዚአብሔር ይሰማል ይላል አይደል? እና አንዱ ለአንዱ ጸልዩ ተብለናል። ስለዚህ የእነዚህ የአዳምና የሔዋንን ወይም ደግሞ የእስራኤል ልጆችን አንገተ ደንዳና ብሏቸዋል እግዚአብሔር ራሱ። በዚያ ከማተኮር የእግዚአብሔርን መሐሪነት በእግዚአብሔር መሐሪነት ብናተኩር ጥሩ ነው ብዬ አምናለሁ። እንዲያውም ጥቅሶች ስናነብ ይህን አይነት ነገር አንድ ለናሙና ያህል አንድ ስለ ይቅርታ አንድ ቅድም እንዳልሁት የተወሰኑ ጥቅሶች ስናነብ አጫጭር ናቸው እና አንድ ሰው ማቴዎስ 6:14-15 እንዲያውም 12 መጀመሪያ 12 ከዚያ 14-15 ብታነቡልኝ አንዳችሁ ደስ ይለኛል። ማቴዎስ 6:12 ከዚያ 13 አለፉና 14-15
ጋሽንግላ።
እሺ፣
ሌላው ደግሞ ትልቁ ነገር ማየት አለብን። እግዚአብሔር ምርጫ ይሰጠናል። ሁልጊዜ ምርጫውን አይስትም እና ሁልጊዜ በምርጫችን ስለሚሄድ አሁን ስናይ የሙሴና የእስራኤል ዓላማ በራሳቸው በሚመቻቸው መንገድ ነው ያደረጉ። ግን ምንድን ነው ያጡት? የዚህ ምድራዊ እዛ ቦታ ለማግኘት አልቻሉም። ሙሴም አሁን ወደዛ አልገባም። እስራኤሎቹ የመጀመሪያዎቹም እንደዚሁ ናቸው። እግዚአብሔር ሁልጊዜ ምርጫችን ይጠብቃል። ግን በመጨረሻ እግዚአብሔር ደግሞ ንስሐ ከገባና ይሄ አንደኛ ዮሐንስ 1:9 ላይ የተጠቀሰው እሱ መያዝ አለብን። እኛ ተናዘን ወደ እሱ የምንመለስ ከሆነ በምን ጊዜም ከእኛ እንደማይርቅ ግን በእኛ አስተሳሰብ እኛም እንፈልጎ ለኛም ቢሆን በራሳችን በኑሮ ዛሬ የምናስበውና የምናደርገው ነገር በራሳችን መንገድ እየተረጎምን የራሳችን ምርጫ ምንከተል ከሆነ የእግዚአብሔርን መንገድ እናሳይ አንችልም። ስለዚህ ግን ዞሮ ዞሮ በመጨረሻ እግዚአብሔርን የምንመለከት ከሆነና ወደሱ ምንመለስ ከሆነ እሱ ኃጢአታችን ሁሉ ይቅርልን ዝግጁ እንደሆነ ነው። ምክንያቱም የምሕረት በር አልተዘጋም። ስለዚህ በዚህ መልክ ብና የምል ነው እግዚአብሔር ጊዜ ምርጫ ይሰጠናል።
እሺ ተባረክ። አዎ የምርጫ አምላክ ነው፣ አያስገድደንም። ምሕረቱንም እሺ ካላል በግድ አይሰጠንም፣ የምርጫ አምላክ ነው። እውነት ነው። እሺ የጠየቁት ጥቅስ ማቴዎስ 6:12 እዚያ 14 እና 15 ስለ ይቅርታ ነው።
አነባለሁ።
እሺ
ማቴዎስ 6:12 እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ከዛ 14 እና 15 ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም።
በጣም የሚገርም ነገር፣ ቅደም ተከተሉን አያችሁት? መጀመሪያ እኛንን ይቅር ማለት ያለብን የበደሉንን፣ ወይም ደግሞ የበደሉን ይቅር ሲጠይቁንም ይቅርታ መቀበል ያለብን መጀመሪያ ይቅርታ ከመጠየቃችን በፊት እግዚአብሔርን እና የሚጀምረው ቅድም አሁን ወንድሜ ብርሃኑ እንዳለው ምርጫው የኛ ነው። ምርጫ ስንመርጥ ይቅር ለማለት ምርጫ ስንመርጥ ያኔ ይቅርታ ስንጠይቅ ደግሞ ይቅርታ እናገኛለን። ይቅር ሳንል ቂም ይዘን የምንጸልይ ከሆነ ጸሎታችን አይሰማም፣ ይቅርታም አናገኝም ማለት ነው። ጊዜን ለመቆጠብ እንሻማና ሌላውን ጥቅስ ደግሞ እናንብ። በዚያ ላይም ደግሞ ትንሽ መጨረሻ ለእናንተ ጥቂት ጊዜ መስጠት ፈልጋለሁ። ሉቃስ 6:37 ሌላ ሰው ሉቃስ 6:37 ቶሎ ቶሎ
አነባለሁ።
እሺ
ሉቃስ 6:37 አትፍረዱ አይፈረድባችሁምም፣ አትኮንኑ አትኮነኑምም፣ ይቅር በሉ ይቅርም ትባላላችሁ።
በጣም ጥሩ ነው። ከዚህ ላይ ከፍርድ ጋር ፍርድና ይቅርታን አንድ ላይ አድርጎ ያመጣዋል። የምንፈርድ ከሆን ይቅር አንልም፣ የራሱ ነው ይገባዋል ብለን ያን ሰው ኮንነን ይቅርታ እንደማያስፈልገው አድርገን ስንል ምን እያደረግን ነው? እኛ ይቅርታ ከማግኘት ራሳችን እየከለከለ ነው። ሰዎችን የጎዳን መስሎን እኛ እየተጎዳን ነው። ስለዚህ በሰው ላይ መፍረድ ሌላውንም ሰው ይጎዳል፣ እግዚአብሔርንም ያስቀይማል፣ እኛም ልናገኝ የሚገባንን በረከት ያስቀርብናል ማለት ነው። እሺ ማርቆስ 12:25 ይቅርታ 11 ማርቆስ 11:25 በሉ እንጂ ጊዜ አናጥፋ፣ እያለቀብን ነው።
አነባለሁ።
እሺ
ማርቆስ 11:25 ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት።
ይህም ደጋግሞ የሚናገር ደግሞ የነገረን ስንጸልይ ይቅርን በል አለዚያ ጸሎታችን አይሰማም። አሁን እኮ የሚያስደነግጠውና የሚያስገርመው ነገር ሰዎች ከሰዎች ጋር እንደተጣሉ እያወቁ ከአንድ ቤተ ክርስቲያን የሚያመልኩ ሰዎች ከእነሱ ጋር አናመልክም ብለው ሌላ ቦታ ሄደው ለማምለክ ይሞክራሉ። ከህንፃው ምን ልዩነት አለው? ያ ቂም እኮ የትም ብንሆን በዚያ ሰው የያዝነው ቂምና ጠጠር ይከተለናል። ስለዚህ ይቅርታ ሳንሰጥ መጸለይ ማምለክ ከንቱ መሆኑን ነው የሚነግረን። በግልጽ እኔ አይደለሁም የምነግራቸው፣ የእግዚአብሔር ቃል ነው የሚነግረን እና ይህን እንዲያው ብናምንበትና ከልባችን ብንይዝ ጸብና ጥል ከመካከላችን ይወገድ ነበር። ችግራችን የምናነበውንና የምናስተምረውን አናምንበትም። ይሄ ነው ዋናው ችግራችን እና ሁለት ጥቅሶችን እንጨርስና መጨረሻ ያሉት ደቂቃዎች ለእናንተ ሰጣለሁ አንድ አራት ደቂቃ ቀርቶናል ሁለት ደቂቃ የተርፈን ነው እነዚህን ካነበብ ቆላሳይ 3:13 ቶሎ ቶሎ ቆላሳይ 3:13 አንድ ሰው
አነባለሁ ቆላሳይ
3:13
እርስ በርሳችሁ ትግስትን አድርጉ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ
አዎ ትግስት ከዚህ ላይ ደግሞ ትግስት አለመሰልቸት በእያንዳንዳችን እርስ በርሳችን ትግስት ሊኖረን እንደሚገባ እንዳንቸኩል ለሰዎች ጊዜ መስጠት አንዳንድ ሰዎች ጊዜ ይጨርስባቸው ይሆናል እንዲሁ አይ የራሱ ጉዳይ ነው ብሎ በቶሎ የወንድምን የእህትን ጉዳይ አለመተው የመጨረሻው ማቴዎስ 15:21-22 የምናውቀው ነው ጴጥሮስ የጠየቀው ጥያቄ ነው እሱ ደግሞ የሚነግረን ሁልጊዜ አንድ ቀን አንድ ሰው ይቅር ብለን ሲደጋግም ሲያስቸግረን ይቅር ማለት እንዳለብን ጴጥሮስ ትልቅ ጥያቄ ትልቅ ብዙ ጊዜ የሰጠው መስሎት ሰባት ጊዜ ብሎ ነበር እና አንብበው ማቴዎስ 18:21-22 ቶሎ
አነባለሁ
እሺ ተባረኪ
ኢየሱስም ከዚያ ወጥቶ ወደ 21:22 በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት እስከ 7 ጊዜን አለው ኢየሱስም እንዲህ አለው እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም አሜን
አሜን አሜን እንግዲህ የእግዚአብሔርና የኛ ሐሳብ ለዩነቱ ጴጥሮስ 7 ጊዜ ሲል ብዙ ነው ብሎ ገምቶ ነበር ክርስቶስ ግን 7 ጊዜ 7 ያን ማለቱ ያን ያህል ጊዜ ብቻ ማለቱ አይደለም ወሰን የሌለው ማለቱ ማብዛቱ በሱ በሰጠው ቁጥርም ይወሰናል ማለት አይደለም እና እግዚአብሔር ታጋሽ ነው ይቅርባይ ነው እኛንም ይቅርባዮች እንድንሆን ይፈልጋል የዛሬው ትምህርታችን እንግዲህ አንደርድሮ ወደ ሳምንቱ ያስገባናል ስለ ይቅርታና ስለ ንስሐና ይቅርታ ነው በሚመጽ ቀናት እንማራለን ሁለት ሶስት ደቂቃዎች አሉን እንደው በዚህ ላይ መደምደም ያሳብ ሊሰጥም ይፈልግ ካለ
እኔስ ጥያቄ ነበር
እሺ ቶሎ በይስቲ
መፍረድ አሁን ለምሳሌ ያው መቼስ ስንኖር በዚህ ምድር ስህተት መስራታችን አይቀርም እና በወንድሜ ላይ ወይንም ስህተት ባይ ወይንም በኔ ላይ አንድ ሰው ስህተት ቢያይ መናገር እንደ መፍረድ ሊቆጠር ነው ወይ የሚል ጥያቄ ነው ያለው
የሰውየውን ስህተት መጠቆም እንደ ፍርድ ይቆጠራል ወይ ነው እሺ መልስ
ለመከር
እሺ እሺ
እሷ ያለችውን ባጭሩ ለማለት አቀራረቡ ነው ከአፍንጫይ ላይ ንፍጥ ብታይ አንተ ንስጥን ጥረግ ብትይኝ ግሰጻ መስሎ ይመጣል ግን እስቲ ብለሽ አለ አይደለም ለሰስ ባለ መልክ ትምህርት ሰጭ በሆነ መልክ ለዚያ ሰው ከንሰርንድ የሆነ አለ አይደለም የኔ ወንድም የኔ እህት ይሄ ነገር ወደ ጥፋት የሚወስድ ይመስለኛል ስህተት ከሆንኩ ለመታረም ፈቃደኛ ነኝ ብለን በእንግሊዝኛ ፍሬሚንግ እንለዋለን አቀራረቡ ያንን ሰው ሀሳብ ለመስጠት ልዩነት ያመጣል ትልቅ ልዩነት ያመጣል እና ገሳጭ ሆኖ ፈራጅ ሆኖ ማቅረብና ለዚያ ሰው ተቆርቆሮ አዝኖ ተቸግሮ እንዳይጠፋ እንዳትጠፋ ማቅረብ ትልቅ ልዩነት አለው በዚህ አቀራረቡ ነው የሚለየው ላለው ሁለት ነገሮች አንደኛው እንግዳሸት ይሄ ቃል ይሄ ይቅርታ የሚባል ቃል ትንሽ ማብራራት የሚያስፈልገው ነው። እኔ እንደምገባኝ ከሆነ አንዱ የይቅርታ ሰው የሚቸገርበት ምክንያት ፎርጊቭ ኤንድ ፎርጌት ይላሉ። ይቅር በልና እርሳው። መርሳቱ አይደለም ቁም ነገሩ። እንዲያውም ቢሾፕ ቱቱ ዘመዳችን፣ የአፍሪካው ዘመዳችን እንደሚያስተምረን ባንረሳው ይሻላል እንዳንደግመው ይላል። እና ይቅርታ ስንል እንዲያው ለበስ ለበስ ሳይሆን ልክ እኛ ስንናዘዝ ሱባኤ ስንገባ እግዚአብሔር 100% በክርስቶስ ደም ሸፍኖ ንጹህ እንደሚያደርገን ይቅር ስንል ሙሉ ይቅርታ። ግን መርሳቱ አይደለም ቁም ነገሩ፣ ይቅር ማለቱ ነውና ብያ አስባለሁ። ሰዓቱ አልፏል። አሁን ላቆም።
ተባረክ ተባረክ። እቴ ለወደ አንቺ ልመለስና አማረች ምንድን ነው የምትይው? እንግዲህ የምትጨምሪዋለሽ?
በቃ ፕሮፌሰር ብሏል ያንን እንዳናደብላልቅ መፍረድ ነውና ብለን ዝም ማለት የለብንም። አባባላችንን አቀራረባችንን አስተካክለን መተናነጽ ያስፈልገናል ነው የሚለው። እግዚአብሔር ይስጥልኝ።
ተባረኩ። አዎ ሰው አስተዋይ ነው ማለት ጭንቅላት ሰጥቶ ነው የማስተዋል እና ለእኛ ብሎ ሰው ሲነግረን እና በሌላ መንገድ ሲመጣ በደንብ እናውቀዋለን ካልካር ነው በቀር። ስለዚህ የሚያስብልንና የማያስብልንን ሰው እናውቃለን። እኛም ደግሞ ለመፍረድ ሳይሆን ለዚያ ለወንድም ለዚያች ለእህት ተቆርቁረን ለደህንነታቸው ብለን የምናገረው ተቀባይነት ያገኛል እና በመግባባት ክርስቶስ በፍቅር እንደሚገስጸን እኛም በፍቅር እንድንመካከር ነው። አርአያችን እሱ ነው። እሱን ተከትለን የይቅርታ ሰዎች እንድንሆን እግዚአብሔር ይርዳን። እንጸልይና እንጨርስ። ሰማይ ያለ አባታችን እናመሰግንሃለን፣ ይቅርታ ልትሰጠን ፈቃደኛ ስለሆነ እኛ ደግሞ ይቅር እንድንል ስላዘዝከን ስለመከራል። ስለዚህ እያንዳንዳችን ይቅር እየተባባል ያንተን ምሕረት እየተቀበል ወደ መንግስትህ እንድንቀርብ ለመንግስት አብቃን። በቀረው ጊዜ አብረን እንሆን። ስለ ስም ብለህ አሜን። ጨርሻለሁ። ተባረኩ።
አሜን አሜን። እግዚአብሔር ይባርክ ጋሽ እንግዳው፣ የተወያያችሁት የተሳተፋችሁት ሁሉ እግዚአብሔር ይባርካችሁ። በዚህ ሳምንት በጣም ጠቃሚ ትምህርት ነው የምንማረው። እንግዲህ የራሳችንም ኃጢአት ይቅርታ መጠየቅና እርስ በርሳችንም ደግሞ በሰላም በምሕረት እንድንተላለፍ እግዚአብሔር ሁላችንንም ይርዳን። እኔ አንድ ጊዜ ነግሬያቸዋለሁ 15 ዓመት ተቀይሜ እሺ ስጸልይ ነበረ ይቅርታ ማድረግ እንድችል እና እግዚአብሔር ረድቶኝ ይቅር ብዬሻለሁ አለኝ አንድ ወንድም እና በጣም ገረመኝ። 15 ዓመት ሙሉ ምን አለ እግዚአብሔር ለሌሎች ኃጢአታቸውን ይቅር ባትሉ እግዚአብሔር ደግሞ ኃጢአታችሁን ይቅር አይልም፣ አይሰማንም። ጸሎታችን ከንቱ ውዳሴ ነው የሚሆነው። ስለዚህ ፀሐይ አይግባባችሁ ብሏል እግዚአብሔር። እግዚአብሔር ይርዳን። እግዚአብሔር ቃል እንደሚመክረን መራመድ እንድንችል ፀሐይ እንዳይገባብን። ብዙ ፀሐይ ይገባብናል አንዳንድ ጊዜ ከራሳችን ጋር ኩራትም ይሆናል ፍርሃትም ይሆናል ምን ሊሆን ይችላል እንዲህ ካደረኩ የሚለውም ሊሆን ይችላል። በተለያየ ምክንያት ብቻ ወደኋላ የምንልበት ጉዳዮችን እንመለከታለን። እግዚአብሔር ይርዳን። በዚህ ሳምንት እያጠናችሁ ጥያቄዎቻችሁን ሀሳቦቻችሁን እያመጣችሁ ተሳተፉ ላለው ተባረኩልኝ። እሺ አሁን የተለየ መዝሙር እንሰማለን። እነ ጋሽ በቀለ ከካናዳ በመዝሙር ይባርኩናል። ተባረኩልኝ።
እሺ እግዚአብሔር ይባርካችሁ ማዝዬ፣ እግዚአብሔር ይባርካችሁ። በጣም ደስ የሚለው የሰንበት ትምህርታችን ጊዜን ስላሳለፍ ነው፣ በሰላምም ስለዋለን እግዚአብሔር ይመስገን። ዛሬ እኛን ተክቶ የሚዘምር እንግዳ አለ። ልጃችን ሁለተኛ ልጃችን ሀና የምትባል ትዘምራለች፣ በመዝሙር ትባርከናለች።
እሺ ሁላችሁም እንዴት ናችሁ? የእግዚአብሔር ሰላም ይብዛላችሁ። ዛሬ ላካፍላችሁ የፈለግኩት ዛሬ የተባረኩበትን መዝሙር ነው። እግዚአብሔር በመዝሙር ይባርከን።
እንኳን ቤቱ ኖሮ አድጎ በእሱ እጅ ያሳልፍለታል ዘመኑን በተድላ እርዳኝ ብሎ መቶ የቱ ሰው ተጎዳ ሰው አይርሳም ጌታ ሰው አይርሳም ኢየሱስ ሰው አይርሳም ጌታ ሰው አይርሳም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ
አሜን ዳዊድና
አሜን አሜን እግዚአብሔር ይባርክሽ ልጃችን እንላለን እንግዲህ የነጋሽ በቀል ልጅ ሆንሽ የኛም ልጅ ነሽ እግዚአብሔር ይባርክሽ ሁልጊዜ የመጣሽ ባርኪን በጣም የሚያጽናና መዝሙር ነው እግዚአብሔር እንደሰው አይደለም አይተውም አይረሳም ሁልጊዜ በእሱ የታሰብነንና እግዚአብሔርን እጅግ አድርገን እናመሰግናለን እንደዛ የሚስማችሁ የተተዋችሁ እግዚአብሔር ይረሳችሁ የመሰላችሁ አይተውም እግዚአብሔር አይተውም አይረሳም በሱ ስለታሰብን እግዚአብሔርን እጅግ አድርገን እናመሰግናለን ተባረክልን ተባረክልን መስክ ስለባረክሽን እሺ አሁን ወደ ቃል እንሄዳለን እታችን ትግስት ጊዜውን ላንቺና ለእግዚአብሔር መንፈስ ሰጣለሁኝ እንኳን ደህና መጣሽ ተባረክ
እንዴት አመሻችሁ?
እግዚአብሔር ይመስገን።
እሺ። እግዚአብሔርን እጅግ አድርገን እናመሰግናለን። ለነበረን የሰንበት ትምህርት ጊዜ እና ዝማሬ ጊዜ አሁንም ደግሞ እግዚአብሔር እንዲባርከን እና እንዲናገረን እንጸልይ። አባታችን እና አምላካችን ሆይ በሰማይ ሰማያት ከፍ ብለህ ያለ ዛሬ በቀን ውሏችን ስትባርከን የዋልክ ባለ ጸጋ በረከት ሁሉ በእጅ የሆነ ዛሬም ደግሞ በዚህ ምሽት አሁንም ልትባርከን ከማያልቀው በረከት ልትጎበኘን ልጆችን በዚህ ምሽት በፊት ስላለን እናመሰግናለን አሁን ደግሞ ጌታ ሆይ በምትናገረን ቃል እንድንሰማ የሰማነውን ደግሞ በልባችን እንዲጻፍ እንድንታዘዝ እንድንኖርበት ለሰማይ መንግስትም ደግሞ የምንበቃ እንድንሆን በእያንዳንዱ ታናሽ በተባለው ትንሽ ተብሎ በማይቆጠረው በሁሉ የማዕዘን ድንጋይ በስፍራው ሲገባ ሙሉን ህንጻ እንደሚገነባ እንደሚይዝ ሁሉ ቃል በየጊዜው የምትናገረን የምትመክረን ምክር ሁሉ ሙሉ ሰዎች አድርገን አድርጎን ለመንግስት እንዲያበቃን አድርገ ሁልጊዜ በጎደለን ቦታ የሚያስፈልገን ቃል የምትልክ አምላክ እን ስለምናምን ነውና በፊት ያለነው በዚህ መንፈስ እንድንገኝ እንድንታዘዝ እርዳን ስለሰማን ተመስገን በልጅ በኢየሱስ ስም አሜን እሺ አንድ ሰው አንደኛ ቆሮንቶስ 9:24 ነው ያንበበልን አንደኛ ቆሮንቶስ 9:24 የአማርኛው መጽሐፍ ቅዱስ ቢኖርንም አጥታ እንግሊዘኛ ማንበብ ነው የምወደው ነኝ እናንተ በአማርኛ ስታነቡ እኔ እንግሊዘኛውን ተረጉማለሁ አንብቤ ያለው ልጅነት እናንተ ምን ልታዩት ነው
እሺ ላምበባው
እሺ
9:24
አንደኛ ቆሮንቶስ በሽቅድምድምም ስፍራ የሚሮጡት ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ።
እሺ ሻምስተንም አንብብልኝ።
እሺ የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን።
እንግዲህ በሩጫ የሚሮጥ አነባለሁ ነው ይኖት ዛት they which run in a race run all ሁሉንም ነው የሚረጡት አንዱን ለይቶ አይሮጡም። ማሮጥ የሚከባቸውን ርቀት ሁሉ ነው የሚጨርሱት። but one receives the prize አንዱ ብቻ ነው ዋጋውን የሚቀበለው ሽልማቱን። so run እናንተም ሩጡ that ye may obtain እንድትቀበሉ ልትቀበሉ ያለውን ዋጋና ሽልማት ልትቀበሉ ሩጡ እናንተም ሁላችሁም ሩጡ ይያለን ነው እግዚአብሔር ማረግ ያለብን ሁሉ እንድናደርግ ማለት ነው። and every man that strives for the mastery is temperate in all things ማሸነፍ የሚፈልግ በሙሉ የሚታገል ሁሉ ማንኛውም ሰው ምን ያረጋል በሁሉ ነገር መሻቱን ይገዛል። Now they do it to obtain a corruptible crown. እንግዲህ ናይሌ ሲሮጡ በምን አይነት ለመምድ ውስጥ አልፎዛን እንደደረሱ የመስከረነት የታማችሁ ልትኖሩ ትችላላችሁ። ሯጮች መጠጥ አይጠጡም። ሰውነታቸውን የሚያረክስ ነገር ወይም ደግሞ ኃይላቸውን የሚያደክም ነገር አያርጉም። የሚባሉት ምግብ ሬጉላሪቲውን የጠበቀ ነው፣ ጊዜውን የጠበቀ ነው፣ ሰዓቱን የጠበቀ ነው። እንደገና መጠኑንም ለኃይልና ለጉልበት ነው የሚሮጡት የሚበሉት። በልተው ተነስተው ለምምድ ለማረግ ሲፈልጉ የሚጎትታቸው ያህል ክብደት እንዲሰማቸው አርገው አይበሉ። ሁልጊዜ የሚጠቅማቸው ምግብ ብቻ ነው የሚፈልጉ የሚበሉት። አሁ ያገኙትን ሁሉ አያግበሰብሱ እና በልክ ነው የሚበሉት። እንደዛ ራሳቸውን ይገዛሉ። ይሄ በዚህ አካላቸው ላይ በሚያደርጉት ነገር ሁሉ ማለት ነው። ለምንድን ነው ይሄ አካል ነው ሮጦ የሚያሸንፈው? ስላሰቡ ሮጭ ያሸንፋለሁ ብሎ ስላሰቡ አይሮጡ አያሸንፉም። ማድረግ ያለባቸው ነገር አለ። አንደኛ መለማመድ አለባቸው፣ በየቀኑ በየሰዓቱ ፕራክቲስ ማድረግ አለባቸው። ሁለተኛ ደግሞ ይሄን አካላቸውን የሚያስፈልገውን ነገር ብቻ ነው የሚሰጡት እንጂ የማያስፈልገውን ነገር አይሰጡም፣ የሚጎዳውን ነገር አይሰጡም። የሚሰጡትንም ነገር በስርዓት ነው የሚሰጡት። እንግዲህ እነሱ የሚያልፈውን ሽልማት ለማግኘት ሮጠው እንደዛ ራሳቸውን ከገዙ፣ እኛ ደግሞ የማያልፈውን አክሊል ለመቀበል የምንሮጥ ሰዎች እንዴት እንግዲህ እኛ ደግሞ ላይፍ አት ኢትስ ቤስት የሚል መጽሐፍ በኤለን ዋይት የተጻፈ እንዴት ትላለች? pointing to self denial practiced by the contestants in the ancient Greek games the apostle Paul writes every man that strives for the mastery is temperate in all things now they do it to obtain a corruptible crown but we are incorruptible therefore so run not as uncertainly so fight I not as one that beateth the air but I keep under my body and bring it into subjection. Let that by any means, when I have preached to others, I myself should be cast away. ቁጥር 25 እና እስከ 27 ላይ ያለውን ሄደን ስናይ አሁን ያነበብኩትን ሐሳብ ይናገራል ጳውሎስ። እኔም ራሴን አስገዛለሁ ጎስማለሁ ይሄንን ስጋዬን እጎስማለሁ። ለምን እኔ ሰብኬ የተጣልኩ እንዳልሆን እኔም ደግሞ ይሄን ወንጌል ሰብኬ ይሄንን ቃል እናንተ ተናግሬ በዚህ ቃል የማልኖር እንዳልሆን የተጣልኩ እንዳልሆን እኔም ራሴን አካሌን ጎስማለሁ ይላል። እና ምን ያለ ነው ራስን ስለማካድ እየተናገረ ነው ነው የምትለው they are as እንግዲህ the foundation of all enduring reform is the law of god በታድሶ የሚያስፈልገን ከሆነ በሁሉ ነገር የእግዚአብሔር ህግ ዋናውና መሪው ነገር ነው በዛው ስለላለች we are to present in clear distinct lines the need of obeying this law ይህ የአካላችን የተሰራበትን ህግ መታዘዝ የማይወላዳ ነው ትላለች its principles must be kept before the people they are as everlasting and inexorable of god himself እግዚአብሔር ራሱ ቋሚ ሆነው የማይናወጠው የማይለወጠው አምላክ እንደርሱ ቃል የጸኑ ናቸው እግዚአብሔር እያንዳንዱን እቺን ምድር ያቆመበት ቃል በምንም ለአምላካቸው የሚታዘዙ ናቸው ተፈጥሮ በሙሉ እኛም ደግሞ እንደዛ አካላችንን የሰራበትን ህግ ልንጠብቅ ልንጥሳቸው የማይገባ ነው ትላለች እና The body is the only medium through which the mind and the soul are developed. ምን ትላለች? ይሄ አካላችን medium ነው ትላለች። አእምሯችንና ነፍሳችን ህይወታችን የሚያድግበት የሚገነባበት ባህሪያችንም ደግሞ የሚገነባበት ከባህሪያችን ጋር አካላችን ሊነጠል አይችልም ማለት ነው። ለአካላችን የምናደርገው ጥንቃቄና እንክብካቤ በሙሉ ባህሪያችን ላይ ተጽዕኖ ይኖረዋል ማለት ነው። ይሄ ወይ በነገ ወይ በአሉታዊ ወይም በአውንታዊው መንገድ ተጽዕኖ ይኖረዋል። Hence, it is that the adversary of souls directs his temptation to the enfeebling and degrading of the physical powers. ከዛ በተቃራኒ ግን ጣላት ምን ያደርጋል? ይህንን አካላዊውን ኃይላችንን ለመናድ፣ ለማድከም፣ ለማጥፋት ምን ያደርጋል? Temptation ያመጣል። ይህ መሻታችንን እንዳንገዛ አእምሯችንን ወደዛ ይመራል። እኛ ግን ምን ማለግ አለብን? ልክ ጌታችን ኢየሱስ ክርስቶስ ጴጥሮስን ሂድ ከኔ ወደ ኋላ አንተ ሰይጣን እንዳለው እንደዛ ልንክደው ልንገስጸው ይገባናል ማለት ነው። The tendencies of our physical nature unless under the dominion of a higher power will surely work ruin to end death. ይሄ አካላዊው ያካላዊው ይሄ ስጋዊው ተፈጥሯችን ዝንባሌው በእግዚአብሔር ኃይል ስር ካላመጣ ነውና ካላስገዛ ነው በስተቀር ለሞትና ለቀውስ በእኛ ላይ ጣላት እንደሚሆን እርግጥ ነው ትላለች። እንግዲህ ይሄንን ካልኳችሁ በኋላ እንደሚሮጠው ሰውዬ የሚሮጠው ሰው እንግዲህ በዛን ጊዜ የግሪካውያን ሯጮች የሚያደርጉትን አይቶ ተተናገረ። ዛሬ ደግሞ እኛ ይህንን ምሳሌ በራሳችን እንድንወስድ እግዚአብሔር ይፈልጋል። እንግዲህ ባለፈው ስንነጋገር ከኒውትሪሽን ጀምረናል ወይም ደግሞ ከምግብ ጀምረናል። ያው ክለሳ እየሄድንበት ነው። ጥያቄ ከሌላችሁ እዛ ላይ ወደ ውሃ ማለፍ ፈልጋለሁ። ስለ ውሃ ዛሬ እንድንነጋገር በሚቀጥለው ሳምንት ዛሬ ስለ ውሃ ከጨረስን በሚቀጥለው ሳምንት ስለ አካል ብቃት እንቅስቃሴ እንነጋገራለን። ውሃ ለምን? የህይወት ውሃ የሆነው ጌታችን ኢየሱስ ክርስቶስ ለምን ተሳቢ ህይወታችን እንደሚያስፈልግ በሙሉ አካላዊው ውሃ ለአካላችንም ያስፈልገናል። እንግዲህ ቀደም መንፈሳዊውንና አእምሮውን ባህሪያችንን የሚገነባውን እግዚአብሔር የሰጠንን አካላዊ ህግ ማክበር አንዱ በቂ ውሃ ለዚህ እግዚአብሔር ለፈጠረው አካል መስጠት ያስፈልጋል። ለምንድን ነው? ይሄ አካላችን ከምን ያህል ፐርሰንት ነው የተሰራው? ውሃ ነው የተሰራው? የሚነግረኝ ሰው ካለ ድምጻችሁን እያሰማችሁኝ ዲስከሽን እናድርገው። አካላችን ምን ያህል እጁ ነው ውሃ?
ስልሳ ፐርሰንት።
እሺ፣ ሌላ ሰው አለ? 60% ተስማማላችሁ ሁላችሁ? ሰባ እጅ ነው። ይህ ምን ይነግረናል? ምን ያሳየናል? አካላችን ሰባው እጅ ከመቶ ሰባው እጅ ውሃ ከሆነ ምን ያሳየናል? ይሄ አካል ያለ ውሃ መንቀሳቀስ ይችላል? ንገሩ።
በጣም አስፈላጊ ይሆናል።
ፐርፌክትሊ በፍጹም ሆኖ መንቀሳቀስ እንዲችል ህይወት ነውና እንዲያውም የደማችን ትልቁ እጅ ውሃ ከሆነ እንግዲህ ማዛ እንዳለች አሁን እንደሰማ ነው ውሃ በበቂ ሁኔታ ለአካላችን መስጠት አስፈላጊ ነው ማለት ነው። ምን ያህል ብንጠጣ ይጠቅመናል? ምን ያህል ውሃ ያስፈልገናል ለሰውነታችን? ምን ያህል ብንጠጣ መልካም ነው? በምን መርሆ ወይም ክራይቴሪያ ላይ በተመሰረተ እነዛን እስቲ እናንተም ንገሩን። ምን ያህል ብንጠጣ መልካም ነው? በቂ ነው? መልካም ነው ይሰጣል። በቂ የሚሆነው ምን ያህል ብንጠጣ ነው?
8 ብርጭቆ በቀን። ብርጭቆ ምንድን ነው?
ብርጭቆ ምን ይባላል?
አንድ ብርጭቆ ማለት አንድ ሊሆን ይችላል። እንግዲህ በእንትን አላቀም፣ በአውንስና በእንትን አላቀው።
በአውንስ የሚያቅሳል
ያ ግላስስ ነው የሚባለው በልማድ። ግላሱ ግን ላይክ 2 ካፕስ ይዛል ማለት 16
16 ኦንስ የሆነ ማለት ነው። እንደዛ 8 ማለት እንግዲህ አይ ዶንት ኖ በሱ ሳይሆን ግን እንደ ክብደታችንም እንደ ጤና ሁኔታችንም ይወሰናል። እንደ ቁመታችን እንደ ክብደታችን ይወሰናል። በሱ ካልኩሌት የሚደረግ አግኝቻለሁ አንድ ጊዜና እኔ አሁን 4 የ32 ኦንስ 32 አይደለም 28 ኦንስ ቦትል 4 ካራት 5 ነው የሚያስፈልገኝ በእኔ በክብደቴና በቁመቴ ማለት ነው በቀር በ24 ስለዚህ እንደየሰው ነው እንጂ ሁሉም ሰው 8 ግላስ መጠጣት 8 ብርጭቆ መጠጣት አለበት ማለት አይደለም። የብርጭቆ መጠን ደግሞ የተለያየ ነው። ስለዚህ ያን በእርግጠኝነት ማወቅ ያስፈልጋል ያስባሉ።
እሺ ጥሩ አሳብ ነው ማዚያልሽ። ሌሎቻችሁስ ምን ትላላችሁ? እሺ ሌላ ሰው ሊናገር ፈልጎ?
ያ እንግዲህ እንደ ብርጭቆ ይለያያል። 1 ካፕ እንደ 8 አውንስ ነው። ትልቅ ከሆነ ከ12 እስከ 16 አውንስ፣ ትንሹ ከሆነ ያ ወደ 16 ነው። በአውንስ 9 አውንስ ይሆናል።
በሲቲ ወይም በኤምኤል ደግሞ ስናየው አንድ ብርጭቆ 240 ኤምኤል ነው። ሞስት ፕሮባብሊ የሚጠጋጋው ሁለቱ ብርጭቆ ግማሽ ሊትር ይሆናል፣ ወደዛ ይጠጋል ወይም ከዛ በታች ነው። አራት ብርጭቆ 1 ሊትር ማለት ነው። 8 ሲሆን ወደ 2 ሊትር በቀን ያስፈልጋል ማለት ነው። ያ አቨሬጅ ነው። ለአቨሬጅ ሰው አማካይ ተብሎ ይወጣ ነው። ያ አማካይ እንደ የሰው ክብደት፣ ቁመት እና የአየር ንብረት ይቀያየራል። ያ አማካዩ ራሱ ማለት ነው። ከዛ በተጨማሪ ግን በቀላሉ ካየነው ክብደታችንን በኦንስ እንቀይረው ከዛ የዛ ግማሽ በኦንስ እንቀይረው ማለት ነው። አሁን እኔ ስንት ኪሎ ነኝ? ስንት ኦንስ ስንት ፓውንድ ነኝ? በፓውንድ ማለት ነው። በፓውንድ ለምሳሌ 140 ፓውንድ የሆነ ሰው የ140 ግማሽ ስንት ነው? 80 አይደለ? 70 ቴንክ ዩ እዚህ ጋር የሚያርመኝ ሰው ስላለ እግዚአብሔር ነው። 70 ኦንስ አንድ ኦንስ 30 ኤምኤል ነው እና ያንን በ30 ማባዛት ነው ያንን ያክል ኦንስ ማለት ነው። ባባዛው አንድ ነው 0.00 2 ሊትር ኦልሞስት 140 ፓውንድ ለሆነ ሰው። ያ ግን 2 ሊትር ማለት 8 ኩባያ ያለው ማለት ነው። 8 ኩባያ ግን 140 ፓውንድ እና እዛ አካባቢ ላሉ ሰዎች ነው ማለት ነው። ከዛ በላይ የሆኑ ሰዎች እዛ በላይ ውሃ ያስፈልጋቸዋል። ስለዚህ በምን እናባዛለን ማለት ነው? ቅድም እንዳልኩት በክብደታቸው የክብደታቸውን ግማሽ ኦንስ እናረጋለን። ያንን ኦንስ በኤምኤል ማባዛት እንችላለን። በቀላሉ እንዳየነው በሊትር መቀየር እንችላለን እና እንደዛ ማለት ነው። ኩባያን ደግሞ ወደ ሊትር እንዴት እንደቀየርኩት ቅድም አይታችኋል በቀላሉ ማለት ነው። ስለዚህ ምንድነው? እስቲ ተመልሳችሁ ንገሩኝ፣ የትኛው ነው የሚቀለው? 8 ኩባያ ብትሉ አሁን ለማዛ አይሰራም። ብቻ ማን ለራሷ በቂ አይደለም። ረጅም ናት። ክብደቷን ከ140 በላይ ነው። እስቲ ተመለሱበት። ምን ያህል ነው ያልኩት? ኖርማሊ ለኖርማል ሙቀት በሌላ ማን በበረሃ ወይም በሙቀት ጊዜ ላ በጣም የሚያልበን ጊዜ ያለውን አይጨምርም ይሄ የዛን ጊዜ የዚህን ደብል ደብል ማድረግ ሊያስፈልገን ይችላል። ሰውነታችን ራሱ ስለሚጠይቀን ከዛ የበለጠ ነው መስጠት ያለብን። እሺ ምንድን ነው ያስተዋላችሁት ንገሩኝ። አሁን ያልኩት ምንድን ነው? ምን ያህል ያስፈልገናል? ተመለሱበት ላዩ ላይ እንሂድ። እንዳንሳውል ማስቀመጥ
ክብደታችንን በፓውንድ የፓውንድ ክብደታችንን በሁለት እናካፍልና ያም የምናገኘው ቁጥር በኦንስ ማለት ነው። በካፕ ማወቅ ከፈለግን በኤት ኦንስ ካፕ ማወቅ ከፈለግን እሱን ያገኘነውን ቁጥር በስምንት እናካፍለው ምን ያህል ካፕ መጠጣት እንዳለብን ይነግረናል። እኔ አሁን 10 ካፕ መጠጣት አለብኝ የስምንት ኦንሱን 10 ካፕ ነው ካልኩሌት አድርገው። በሊትር ከሄድን ደግሞ 2 ሊትር ከግማሽ ነው መጠጣት ያለብኝ።
ኦኬ
በ24 ሰዓት ቀላል ነው ይሄኛው።
አራት ሰዓት ግን ስቲ የእንቅልፍ ሰዓትን አይጨምርም። እንዳንረሳ ማለት ማረግ ያለብን ማሰብ ያለብን ሁልጊዜ ውሃ ከእንቅልፍ ሰዓታችን ቢያንስ 2 ሰዓት ቀድመን ብንጠጣ ጥሩ ነው። አንደኛ በሽንት መውጣት አለበት ከእንቅልፍ እንዳይቀሰቀሰን ከተኛን በኋላ። ሁለተኛ ምንም ነገር አክቲቪቲ ሰውነታችን ውስጥ እንዲኖር ያስፈልግም በእንቅልፋችን ሰዓት። እሺ ተግባባን? ተስማምተናል? ምን ያህል ያስፈልገናል የሚለው ተስማምተናል? በቂ ውሃ መጠጣት። እሺ በቂ ውሃ ካላገኘን በቂ ውሃ እንዳልጠጣን በምን እናውቃለን? በምን ራሱን ይገልጣል በቂ ውሃ ለመጠጣት? በምን ራሱን ይገልጣል? እሱም ከማለቴ በፊት እስቲ እንመለስበት እሱም በኋላና እንዴት እንጠጣ? ውሃ ስንጠጣ ምን ያህል እንጠጣ ተባብለናል። እንዴት እንጠጣ? አሁን ቀደም ያው ከእንቅልፍ ሰዓት ቀደም ብሎ ረዘም ያለ ጊዜ መስጠት አለበት። ሌላስ እንዴት የሚለውን ይገልጻል?
ከምግብ በፊት 2 ሰዓት ቀድመን መጠጣት እንዳለብን።
እሩ ያንስ ከሁለት አነሰ ቢባል ከአንድ ሰዓት በፊት መጠጣት አለብን። እሺ ሌላስ?
ከእንቅልፋችን ስነቃ በጠዋት።
ወንደርፉል። ሌላስ?
በምግብ መካከል
ነው።
በምግብ
በምግብ መካከል ይጠጣል ማለት ነው?
አይደለም።
አንድ ምግብና ከአንድ ምግብ መካከል ከቁርስና ከምሳ መካከል ከምግብ ጋር
እኔ የሰማሁት ግጥም አድርጎ አለመጠጣት ትንሽ ትንሽ።
አዎ እንዴት እንጠጣ የሚለው ቀስ ብሎ ትንሽ ትንሽ መጠጣት። ወንደርፉል። እና ሌላው የምንጠጣው እንግዲህ አሁን ማዛ 8 10 ኩባያ መጠጣት ካለባት ጠዋት ስትነሳ ያንን 10ን በቀን ውስጥ ዲስትሪብ መከፋፈል አለባት። ጠዋት ከተነሳች በኋላ እንደገና ከቁርሷ በኋላ በምሳና በቁርስ መካከል ባለው ሰዓት እንደገና ከምሳና በኋላ ባለው ሰዓት እስከ እንቅልፋ ራት ማትበላ ከሆነ እንቅልፋ ጊዜ በፊት እስከ ምን ሰዓት ያንን ጠጥታ መጨረስ እንዳለባት ያንን ካልኩሌተር አርጋ ራሷን በደንብ ማዘጋጀት አለባት። ያንን እንዳትስት ተጠጣ። ምክንያቱም ስለምንዘነጋ ብዙ ጊዜ እንረሳለን። ውሃ በእጃችን ይዘን አንንቀሳቀስም። በእጃችን ይዘን መንቀሳቀስ ከሆነ ራሱ ሰውነታችን ስለሚለምድ ይጠይቀናል። በሰዓቱ ምግብ ከበላን በኋላ በተለይ የሆነ ሰዓት ሲደርስ አንድ ሰዓት በኋላ አንድ
አምጡ አምጡ ማለት ይጀምራል ራስ ሰውነታችን ኢፕ ማረግ እንጀምራለን ማለት ነው። ከበላን ከአንድ ሰዓት በኋላ ከማብላታችንም ከአንድ ሰዓት በፊት ቢያንስ ከአንድ ሰዓት ቀድመን መጠጣት አለብን። እና ስንጠጣ በአንድ ጊዜ ጅው አርገን መጠጣት የለብንም። አሁን እታችን እንዳለችው ቀስ ብለን ሲብ ያረግን መጠጣት አለብን። ያ ለምንድነው የሚጠቅመው? ታስታውሱት አለ። ለምንድነው ቀስ ብሎ መጠጣት የሚጠቅመው?
ሰውነታችን እንዲጠቀምበት ጊዜ እንሰጠዋለን። ያለዛ እንደገባ ይወጣል ዝም ብሎ ፕሮሰስ ሳይሆን።
ትክክል ነው። ሌላ ምን ያረጋል? ሰዎች ጨጓራችንን ያመናል ይላሉ። ውሃ ለጋስትሪክ ጁስ ውሃ ይፈልጋል። ይሄ የጨጓራችን ምግብ የሚፈጨው ፈሳሽ የራስን ይመረተው ውሃ በጨዋ ስንጠጣ ነው። ነገር ግን ሰዎች እኔ 4 ሊትር ውሃ እየጠጣሁ እንዴት ነው ይሄ ጨጓራዬን ያመኛል ይላሉ። ምን ያደረጉት ነው ማለት ነው? 4 ሊትር ውሃ እየጠጡ ለምንድነው በቂ ጋስትሪክ ጁስ የሌላቸው? ለምንድነው የሚታመሙት? አሁን ምን ይመስላችኋል?
አሲዱን የእንትን ይረዋል ይበርዘውና ኃይሉን ይቀንሰዋል ማለት ነው። ዳይሉት ያደርጋዋል።
ዳይሉት አረጋም ግን ምንድነው የሚያረጋው? በቀስታ ማንጠጣ ሆነ አንድ ድርግም አርገን ስንጠጣ ያጥባል ይሄዳል ያልፋል። ጋስትሪክ ጁስ ራስ ቲፕ ምናረክ ሆነ ግን ቀስ በቀስ በቂ ውሃ ያገኛል ጠጓራችንም ጋስትሪክ ጁስ ለማምረት ማለት ነው። በአንዴ ግን ድርግም አርገን ምንጠጣ ሆነ ለጠጓራችንም አይጠቅም ለሰውነታችንም አይጠቅም። አንደኛ ወደ ሰውነታችን ውስጥ አይገባም ወደ ሽንት ነው የሚሄደው ቶሎ ስንጠጣው ማለት ነው። ባንዴ በብዛት ባንዴ ብዙ ስንጠጣ ጨጓራችን ላይ ደግሞ ኪሳራው ሌላው ምን ያረጋል? ያለውን ጋስትሪክ ጁስ አጥቦት ይሄዳል እንጂ ምንም ነገር አይጠቅምም። ምን በላው አይፈጭ ይፈጨው ነገር የለም። እና በቀስታ መጠጣት ብዙ ጥቅም አለው ወገኖቼ። ወደ ሰውነታችን ውስጥ እንዲገባ ብቻ ሳይሆን ምግባችን እንዲፈጭ በቂ ሆነ ጋስትሪክ ጁስ እንዲመረት ደሞም እንዳይ ታጥቦ እንዳይሄድ በቦታው እንዲቆይ ያደርጋል ማለት ነው። እና ይሄንን እንዳንረሳ ያስፈልጋል። እሺ ያው በተነጋገር ነው ላይ ጥያቄ አለ። እሺ
አ ለምን ታመጫ? እኛ ምን እጣ ሃይላንድ ብርጭቆን አንለም ድን በሃይላንዱ እንዲሁ ጆዋር ጋር እንጣጣለን። ሃይላንድ አሃ ሃይላንዱ ስንት መጠጥ ስንት ሃይላንድ በቀን መጠጣት አለብን?
እግዚአብሔር ይስጣችሁ ትያቡስ ለሃይላንድ ሰላምጡ
ብርጭቆ
ሃይላንድ ባትጠጡ መክራለሁ። ሃይላንድ መጠጣው ከተቸገርን ብቻ ቢሆን ጥሩ ነው። ውሃ ከቤት ወጥተን ርቀት ከቤት ርቀን ውሃ ጠጥተን ማናገኝበት ስፍራ ላይ ከሆነ ነው። በነገራችን ላይ ሃይላንድ ቢ ኬሚካል አለው ራሱ ጠርሙሱ ማለት ነው። ያንን ኬሚካሉን ውሃው ውስጥ ይለቃል። እናንተ ጋር ውሃው እስኪደርስ ከተመረተበት ጊዜ ጀምሮ ማለት ነው ከታሸገበት ጊዜ ጀምሮ እናንተ ጋር ሲደርስ የተለያየ አይነት የሙቀት ልዩነት ውስጥ ያልፋል። ወይ ለሙቀት የተጋለጠ ይሆናል ወይ ለቀዝቃዜ። ፍሪጅ ውስጥ ይከቱና በረዶ ቤት ከተጠጣው ሰዎች ይጠጣሉ። ቀዝቃዜና ሙቀት ምን ያደርጋል? ኬሚካሉን ወደ ውሃ ውስጥ እንዲለቅ ያደርጋል። ጠርሙስ ውስጥ ያለውን ኬሚካል ማለት ነው። ስለዚህ የታሸገው ውሃ ካጣን ሌላ አማራጭ ከሌለን ውሃ ለማግኘት ሌላ ምንም አማራጭ ከሌለን ብቻ ነው መጠቀም ያለብን። ቤታችን ውስጥ ማጣሪያ ብናቆም ባለፈው ሳስተምር መታስተዋውሱ ካላችሁ ምን አይነት ማጣሪያ ነበር ያስተማርኩት ዘመዶች? እና ውሃ እንዲያው ከቧንቧ ቀርቶ መጠጣት ይሻላል። ቀርተን ግን ስንጠጣ ክሎሪን ምን ሊኖረው ይችላል? ማጣሪያ ከሌለ የማጣሪያውም ተጣርቶም ክሎሪኑን ብርጭቆ ውስጥ ቀርተን ስናስቀምጠው አንድ ሰዓት ያክል የተወሰነ ሰዓት ሲቆይ ክሎሪኑ ይተናል። እና ማጣሪያ የነገርኳችሁ ማጣሪያ ነበር። ማን ነው የሚያስታውሰው?
ፍሪጅ አለ ማጣሪያ። ፍሪጅ ማጣሪያ ያጣራል። ፍሪጅ
የፍሪጁ ማጣሪያ ያጣራል። ግን ከሱ የተሻለ ማጣሪያ ተናግሬ ነበር። ያስታውስ የለም። አራት አመት ሆኖታል ካስተማርኩ። እርግጥ ሪቨርስ ኦስሞሲስ ማንም ሰው የሚጠቀመው የለም ማለት ነው። ያን የሆኑ ሰምታችሁኝ ገዝታችሁ ቤታችሁ ላይ ገጥማችሁት ቢሆን ኖሮ ቧንቧችሁ ላይ አንረሳውም። አሁንም ቢሆን እንዳትረሱት፣ ውድ አይደለም። ያንን የሚጠግን ወይም ያንን ጉግል ማድረግ ትችላላችሁ ራሳችሁ። ያንን ቤታችሁ ውስጥ ያለው ቧንቧ ላይ ለመግጠም ሪቨርስ ኦስሞሲስ የሚባል ማጣሪያ አለ። ብትችሉ እንዲያውም ሞላውን ቤታችሁን ለመላው ቤት ውሃ ማጣሪያ ብታረጉና እሱን ብትጠቀሙ ልብሳችሁን በሱ ብታጥቡ ሳሙና ይቆጥብላችኋል። በትንሽ ሳሙና ውሃው ልብሱ በደንብ ይታጠባል። 150 ዶላር ነበር የሚገጠመው ከዛሬ 4 አመት በፊት። አሁን ምን ያህል እንደሆነ አላውቅም። ያን ያህል ርቆ አይወደድም። ሪቨርስ ኦስሞሲስ ቤታችሁ ላይ ገዝታችሁ አስገጥሙ። አፓርትመንት ላይ የምትኖሩም ትችላላችሁ። ያ ውሃውን ሀርድ ዋተሩን ሶፍት ያደርግላቸዋል። ለሰውነታችሁ ምቹ ይሆናል። ጥያቄ ጥያቄ በማንሳታቸው ወደዚህ ሀሳባችን ሄዷል። እግዚአብሔር ይባርኮት። ትያቡ ጥያቄ ስለጠየቁ
ተባረሲ። ብዙ ተመስጠሳጠሽኛል። እዚህ በፊትም በነጭ ሽንኩርት አረ በጣም ብዙ አስተማርሽ። እግዚአብሔር ይስጥሽ፣ እግዚአብሔር ይባርክሽ። ይሄ እንግዲህ እኛ ተከራየንበት ቤት ውስጥ ተክሎ ካልሰጡት አዳ
ያኛ ዲቫይሶስ ሞስ ስናገኝ ኖርማሉን ማጣሪያ ቤት ውስጥ ቆመ አቁመን የምንጠቀመው መጠቀም ግድ ነው። እና
ተባረክ።
ግን ያኛውን ብናገኝ የተሻለ ነው። ውሃው ራሱ ይጣፍጣል። በዛኛው ሲጣር በስማም ጠጡኝ ጠጡኝ ነው የሚለው። የእውነቴን ነው የምላችሁ። እናንተን እንድትገዙ ለማገፋፋት ለማነሳሳት ሳይሆን የእውነት ነው የምናግራችሁ። እና ከቤት ወጥተን ከሄድን ውሃ በትልቅ ጀሪካን ጭነን ነው የምንሄደው። አፋችን ያን ስለለመደ ወደ ሌላ ቦታ የምንሄድ ከሆነ እና እባካችሁ ይህን ተጠቀሙ። እሺ፣ ሌላ ጥያቄ ከሌለ እሺ፣ ቅድም ወደ አነሳት ነገር እንሂድ። በቂ ውሃ አለመጠጣት በምን ራስን ይገልጣል? ሰዓት ጨርሻለሁ።
አንድ ልናገር ነው።
አለ አስር ደቂቃ አለ አንዱ የሽንታችን ከለር ነው የሽንታችን ከለር ምን ነው ደው ሌላ መዳኒት የሽንት ከለር የሚቀይር ከሌለ በስተቀር ቢጫ ከሆነ በጣም ውሃ እንዳነሰን ይናገራል
እሺ በዛ ይገለጣል ሌላስ በሽንት ከለር ቢጫ ብቻ ሳይሆን ይጣውራል ድምጽም ብሎ ቡናማ ይሆን ሌላ
ሌላው ደግሞ በተለይ old age confusion ይበዛ
confusion thank you በተለይ በእድሜ ገፋ ያሉ ሰዎች ላይ ግራ መጋባት confusion በዛ ይገለጣል confusion ሌላ ምክንያት አለው ውሃ ብቻ ሳይሆን አንዳንድ ከውሃ ሌላም confusion የሚያመጣ በእድሜ ገፋ ያሉ ሰዎች ላይ ሌላም ችግር አለ እሱ ከውሃ ጋር ተያያዘ ሊሆን ይችላል የሽንት ቧንቧ ኢንፌክሽን confusion ያመጣባቸዋል ያው ከነሱ ጋር ስሰራ የነበረኝ ትዝታ ነው ይሄ የሆድ ድርቀት ወንደርፉል እሺ ሌላ
ራስ ምታት ማዞር
ራስ ምታት ወንደርፉል ሌላ ትዝ የሚላችሁ ነገር አለ
ለምን ስዌት እናደርገው
እህ
ያለበን
እህ
ያንንም የውሃ መጠጥ ካለ በዛ ማወቅ እንችላለን ሽታው
ላባይኖርንም ውሃ ካልተጠጣ
ላባይኖርም አዎ
አንደኛችን ድራይ እንሆናለን ማለት ነው
አዎ
ኦፍ ኮርስ እንታችን እኮ ራሱ ስካንቲ ነው የሚሆነው ለዛ ነው ከለሩ እንደ ዲፕ ሆኖ ኮንሰንትሬትድ ሆኖ የሚወጣው
ኦኬ
ያው ቅድም እንዳልኳት የጨጓራ ህመም የጨጓራ ችግርም ይገልጻሉ አሁን በቂ ውሃ ለመጠጣት ጋስትሪክ ጁስ ከሌለን ማለት ነው ዲያማ ኪሞቹ ስበላ ቃጥለኛል ይቋጥረኛል ይቆነጥጠኛል አይፈጭልኝም ስንል አንተ አሲድ ይሰጡና አያችሁ አሰራሩ አንተ አሲድ አሲድ ከየትም ታየለውን እኮ ነው እንደገና ይዘጉታል ጭራሽ የባሰ ችግሩ የመጣው ውሃ ካለመጠጣት ችግሩ ያለው በቂ አጋስትሪክ አሲድ ጨጓራ ውስጥ ባለመኖሩ እና የሌለውን እኮ ነው እንደገና እንዳይኖር የባሰ ደግሞ የና ባለው ችግር ላይ በእንቅርት ላይ ጆሮ ደግፍ ማለት ነው አንቲ አሲድ መውሰድ ለጊዜው የሚያረግብ ችግሩን ኮት የሚያረገው ይመስላል ግን ችግሩን የባሰ ያብሰዋል ማለት ነው አንቲ አሲድ ስለዚህ አንቲ አሲድ የምንወስድ ሰዎች እኔ አንዷ ነበርኩኝ በእንደ በቃ ከረሜላ ከበላው በኋላ በቆረቆረኝ ቁጥር እንደ ከረሜላ መንጠጥ በቃ በየቦታው ዝም ብላችሁ ስለምታገኙት ታግ ትገዙታላችሁ ከፋርማሲ ግን እንዴት ራሳችንን እያወደምን እየጎዳን እንደሆነ አናውቅም አንቲ አሲድ መጠቀም አንድ ጊዜ እንደውም ለረጅም ጊዜ ከቁርስ በፊት ከምሳ በፊት እነዚህ ፕሮቶን ፓምፕ ኢንሂቢተርስ የሚባሉት እነሱን ስወስድ ከዛ አንድ ቀን ምንም እንዲያውም ይሄን ትምህርት ሳልማር በፊት ነው እውስ ምርር አለኝና ከቁርስ በፊት ውሃዬን ልክ መድኃኒቱን በምወስድበት ሰዓት ማለት ከቁርስ በፊት ይወሰድ ነበር ውሃዬን ከዛ ሰላም ወረደ እና ወገኖቼ ውሃ እንኳን እየጠጣን ያንን አንተ አሲድ ምንወስድ ከሆነ ያው ነው ተቃራኒ ነው አንዱ ሲገነባ አንዱ ያፈርሳል ስለዚህ ሌላው ደግሞ የማይመስለን ውሃ ካለመጠጣታችን በተለይ በረጅም ጊዜ ሂደት እንደዚሁም ራሱ አረ የደም ግፊት መጨመር ኤለን ዋይት ምን ትላለች? Perfect health depends on perfect circulation ትላለች። ሙሉ የሆነ ፍጹም የሆነ ጤንነት የሚኖረን ፍጹም የሆነ የደም ዝውውር ሲኖረን ነው። ደም በትክክል የማይዘዋወር ከሆነ ችግር ካለ በሽታ ነው ማለት ነው። ጤና ይጠፋል ማለት ነው። ውሃ በቂ የማንጠጣ ከሆነ ቅድም እንዳልነው ሰባው እጅ ውሃ ከሆነ የሰውነታችን ከሰውነታችን ደግሞ ደማችን ነው በበለጠ የውሃ ተጠቃሚ በትልቁ እጅ ውሃ የሚኖርበት ማለት ነው። ስለዚህ ደማችን በትክክል በደም ስሮቻችን ውስጥ በቀላሉ መዘዋወር ያቅተዋል፣ ይወፍራል። የደም ሴሎቻችን ይጠባበቃሉ ወይም ደግሞ ይወፍራሉ። ስለዚህ ምን ይሆናል? የልባችን የወፈረ ደም ለመግፋት ትታገላለች። ስለዚህ የደም ግፊት ይጨምራል ማለት ነው። ወገኖቼ ስለዚህ በቂ ውሃ ካለመጠጣት በእድሜያችን ማለት ነው ለረጅም ጊዜ የተሳሳተ ውሃ አጠቃቀም ካለን በትክክል ማንጠቀም ከሆነ ውሃ ማንጠጣ ከሆነ ይህ ቋሚ የሆነ የደም ግፊት ችግር ስለሚያመጣ ያንን በመንድነው የሚያክሙት እና ማዚ ንገሩኝ መንድነው መድኃኒቶቹ? እኔ አሁን ተፋትቻለሁ አንጂዮቴንሲን ምናምን አክሽናቸው እንዴት ነው እነዛ የሚሰሩት? ነርሶቹ አግዙኝ። ምንድን ነው የሚያረጉት? አንዳንዶቹ መድኃኒቶች ውሃን ከደም ውስጥ ይመጡና ያወጣሉ። አንዱ ላሲክስ የሚባል አለ መድኃኒት ውሃ ከደም ውስጥ መጥቶ ማውጣት የደም ግፊትን ለመቀነስ ማለት ነው። ውሃ እኮ ነው ችግሩን የፈጠረው።
በዛ ጊዜ ደግሞ ሲመጣው ሶዲየም እና ፖታሲየም ይወጣል።
ከዛ ምን ይሆናል? ሶዲየም እና ፖታሲየም ይወጣል፣ ውሃውም ይወጣል። ከዛ ቀደሙኑ ችግሩ ውሃ በቂ ውሃ ለመጠጣት ነው። እንደገና በእንቅርት ላይ ጆሮ ደግፍ ያቺን የወፈረውን ደም የበለጽ የባሰ መወፈር ማለት ነው። እነዛ ሌሎቹም ደግሞ ይሄ በደም ስራችን ቀደው በሰውነታችን ውደት ውስጥ በሲስተም ውስጥ ቀደው ይሄ ባንጂዮቴንሲን በኩል አርጎ ራሱ ውሃን ተጠቅሞ የሚሰራውም ደግሞ ያው እሱም በተቃራኒ ነው መድኃኒቶቹ የሚሰሩት ማለት ነው። አንዳንድ ጊዜ ከውሃ ችግር የሚመጣውን ችግር የባሰ የሚያብሱ መድኃኒቶች ናቸው የሚሰጡት ማለት ነው። በእርግጥ የውሃ በደም ውስጥ ሲበዛ ወይም ደግሞ ፈሳሽ ሲበዛ ሰውነታችን ፈሳሽ የማያስወጣ ከሆነ ማለት ነው በተለይ ኩላሊታችን መስራት ካቆመ ውሃ በአግባቡ አይወጣም፣ መውጣት ያለባቸው ሌሎችም ነገሮች አይወጡም። ስለዚህ ሰውነታችን እያበጠ ይሄዳል። ሰውነታችን እያበጠ ሲሄድ ስቲል በሴሎቻችን ውስጥ ውሃ ኖሮ ላይሆን ይችላል። ይሄ ውሃ የሚገኝበት ስፍራ በተለያየ አይነት የሰውነታችን ክፍል ቲሹ ውስጥ ሊሆን ይችላል እና ያ ሁሉ በጣም የተወሳሰበ ችግር ነው ማለት ነው። ያንን ውሃ ማውጣት ሊገባ ይችላል በእንደዛ አይነት መድኃኒቶች። ውሃ ኤክሰስ ሆኖ ሰውነታችን ውስጥ የደም ግፊትን ጨምሮ ከሆነ ነገር ግን አንዳንድ ጊዜ የሚሰጡ መድኃኒቶች ሞር የሚያባብሱ ችግሩን የሚያባብሱ ሊሆኑ ይችላሉ እና ወገኖቼ እግዚአብሔር ሰጠን ምክር በቃላሉ አንየው እንደ ትንሽ ነገር አንየው ትላለች ኤለን ዋይትን። እንደ ቃላሉ እንደ ትንሽ ነገር አንየው ይሄ ትልቅ ሐኪም ነው። እንዲያውም ስምንቱ ዶክተሮች ነው የምትለው እኮ ዶክተሮቹ ይህን ተጠቅመው ሰዎችን ያክማሉ፣ ግን እውነተኞቹ ዶክተሮች እግዚአብሔር የሰጠን እነዚህ ህጎች ናቸው። ህጎች በራሳቸው ዶክተሮቻችን ናቸው፣ የእግዚአብሔር ቃል ናቸው። ይህንን የፈጠረውን አካል እግዚአብሔር እንዲንቀሳቀስ የሚያስፈልገውን ነገር የሚያስፈልገውን ነዳጅ እንድንሰጠው ይፈልጋል። እኔ ጨርሻለሁ።
ኧረ እግዚአብሔር ይባርክሽ። ቤት ሸጬ በደንብ ቢለማማድ ነው እንጂ ይሄ ቢኖር አይምሮ አይቀመጥ ጀጃለሁ። እሺ፣
አሜን አሜን። እግዚአብሔር ይባርክሽ ትዕግስት። በእውነት የሰማነውን ተግባራዊ እናድርግ። አሁን ጽፌዋለሁ ይሄ ሪቨርስ ኦስሞላል ትሪያቸው አልሰማውም ነበር። ሌቢያ የለውም ነበር።
ሪቨርስ ኦስሞሲስ፣ ሪቨርስ ኦስሞሲስ አንዳንድ ጊዜ ስራ ትገበያለሽ። አዎ ሳስተምር።
አዎ እስቲ አስደርጋለሁኝ። እግዚአብሔር ይባርክሽ። እናድርግ ሁላችንም የምንችል ንጹህ ውሃ መጠጣት እንድንችል፣ ጤነኛ የሆነ ከሚገዛ ውሃ እንድንርቅ እግዚአብሔር ሁላችንንም ይርዳን። ለሰውነታችን የሚገባውን እንክብካቤ ማድረግ እንድንችል እና ከበሽታ ሁሉ እንድንርቅ ጤናችን መጠበቅ እንድንችል ይህንን የእግዚአብሔር መቅደስ መጠበቅ እንድንችል እግዚአብሔር ይርዳን። ተባረኪልን። ሁልጊዜ ጠቃሚ የሆነ ትምህርት ይዘሽ ስለምትመጪ ተባረኪ። እሺ፣ አሁን መዝሙር እንሰማለን እንደገና። እህታችን ውቢት
እሺ፣ እግዚአብሔር ይባርካችሁ ስለ ሁሉም ነገር፣ ስለ ቃሉ እግዚአብሔር እናመሰግናለን። በሰማነው መተግበር እንድንችል እግዚአብሔር ይርዳል። እንዘምራለን። ስለ ልብስ ለምን
ዘወትር ስጨነቁ፣ ሰማያዊው ደስታ ካንተ ራቁ። እጅግ ብዙ ናቸው ከመንገድ ሳቱ፣ ጽድቁንም መንግስቱን ያውጡ። አንተ ግን አስቀድም የጽድቁን መንግስቱን ፈልግ፣ ሌላ ሁሉ ይጨምርልሃል።
ኋላ የሚያልፈውን
ኋላ የሚጠፋውን ዘላቂነት ከቶ የሌለውን
መቼ በመገስገስ
ከሞት እንዳይወጣ የዘላለምን ቤት እንዳታጣ ስለዚህ አስቀድም ጽድቁን መንግስቱን ፈልግ ሌላ ሁሉ ይጨምርልሃል። ወደንም ላቢሎ በጊዜያዊ ምግብ ቢቁርናው ሰው ሲያቃል ዳግመኛ በእባ ተግቶ ቢፈልጋል በፍጹም አልቻለም ሊያገኛል። ስለዚህ አስቀድም ጽድቁን መንግስቱን ፈልግ ሌላ ሁሉ ይጨምርልሃል። ለጊዜው በኃጢአት የሚገኘው ደስታ እንደ ቢሮ ሙሴ እንደወጣ ተስፋውን በእምነት እንደተቀበለ ጌታም ካንተ የሻው ይህንን አንተ ግን አስቀድም ጽድቁን መንግስቱን ፈልግ ሌላ ሁሉ ይጨምርልሃል ስለዚህ አስቀድም ጽድቁን መንግስቱን ፈልግ ሌላ ሁሉ ይጨምርልሃል አንተ ግን አስቀድም ጽድቁን መንግስቱን ፈልግ ሌላ ሁሉ ይጨምርልሃል
አሜን እግዚአብሔር ይርዳ አሜን አሜን እግዚአብሔር ይባርካችሁ ናስበቅና ውቢት በዚህ መልካም መዝሙር ደግሞ ስለባረካችሁን አዎ የእግዚአብሔር መንግስት ስንሻ ሁሉ ነገር ይጨመርልናል ስለዚህ አስቀድመን የሱን መንግስት መሻት የህይወታችን ቅድሚያ እንዲሆንልን እግዚአብሔርን እንጠይቃለን ተባረኩልኝ እሺ አሁን የተቀዳው የሚሆነው ዛሬ ቅድም ተናግሬያለሁ 72:97 ይሆናል የተቀዳውን የምንሰማበት ቁጥር 605-475-4986 አክሰስ ኮድ ሲጠይቀን ደግሞ 71-28-61 ፓውንድ አድርገን ማዳመጥ እንችላለን የተቀዳውን ቁጥር አስገብተን ወይም በሻሎም ቴልድ አካውንት ገብተን በዛም ደግሞ ማዳመጥ እንችላለን እንደገና ዛሬ ማሳሰቢያ ልንሰጥ እንወዳለን ዛሬ ነገ ብቻ ነው የቀረው የምዝገባ ጊዜ ለተዘጋጀው ኮንፈረንስ ሁላችሁም እንድትመዘገቡ ሌሎችንም ደግሞ እንዲመዘገቡ እንድትማስተዋወቁ እንድታስተላልፉልን እንጠይቃለን እግዚአብሔር ደግሞ በዛ ስፍራ ተገኝቶ የበረከት የህይወት የመታደስ ጊዜ እንዲያደርግልን በጸሎታችን ያሰብን እንቆያለን እግዚአብሔርን ስለሁሉም ነገር እናመሰግናለን አሁን በጸሎት እንዘጋለን እናታችን ትየድንቅ ነሽ በጸሎት ትመራናለች ሁላችንም እንደሚመቸን እንሁንና በእግዚአብሔር ፊት በጸሎት እንቅራ
ሃሎ
አቤት
ማራጅ እንዴት ዋልሽ
እግዚአብሔር ይመስገን ልነሽ
እንዴት ናችሁ እሺ ማለት እሺ እንጸልይ የዘላለም ንጉስ እግዚአብሔር እናመሰግናለን ክብርና ምስጋና ውዳሴ ለአምላካችን አይሌ ጌታ ብሩክ አምላክ ሩሩህ አምላክ ኤልሻዳ አምላክ እጅግ እናመሰግናለን ምስጋና ለአንተ ይሁን ክብር ለስም ይሁን የኔ ጌታ ክብር ምስጋና ለፈጣሪያችን ይሁን ክብር ምስጋና ክብር ምስጋና ክብር ምስጋና ተመስገን ጌታ ሆይ በዚህ ንሆ ፕሮግራም ቃል ያካፈሉነን መዝሙር የዘመሩትን ጸሎት ጌታ ሆይን ቃልክን ጣፋጭን ያሰሙነን ሁሉ አንተ ባርክ አገልጋዮችን ባርካቸው አገልግሎታቸውን ለባርኮት አርገው ቅሬታዋን ቤተክርስቲያን ጌታ ሆይ ከእኔኑ ጀምረስ ከሎካር ቸርች አንተ ባርክ ፍቅር ለቤተ ክርስቲያን ፍቅር ለሀገራችን ለኢትዮጵያ ፍቅር ለቤተሰብ ፍቅር ለተዳር ፍቅር ለልጆች ጌታ ሆይ ለወዳችን ፍሬዎች ፍቅር አውጅልን የወዳችን ፍሬ አንተ ባርክልን መተላለፍ በደል ኃጢያታችን ይቅር በለን የኔ ጌታ ፍቅር ለቤተ ክርስቲያን እባክህ በቤተ ክርስቲያን ዙሪያ ፍቅር ዝራ ጌታ እባክህ መለያየት መገፋፋት ትልቅ ኃጢያት ነው ለጌታ የሚያስቀይም ስራ ሰይጣን የሚደሰት መገፋፋት ነው አንገፋፋ ጌታ ሆይ ፍቅርን ፍቅር ስጠን መተሳሰብን ስጠን አንተ ትንሳንቺ ትብሽን ስጠን ጌታ ይዋ የፍቅር አምላክ ነው ፍቅር ስጠን ሰይጣን መለያየትን ይወዳል መገፋፋትን ይወዳል በጌታ በኢየሱስ ክርስቶስ መገፋፋት ይቅር ከምድሪቱ ፍቅር ይዘራ በቤተ ክርስቲያን ዙሪያ ቃልህ በሚነገርበት ቃልክን በሚሰማማበት ፍቅራችን ስጣን ሰላም ስጣን ፍቅር አርገን የኔ ጌታ የኛ መመቻ የኛ እግዚአብሔር እባክህ በምህረት አይነህ ይየ
እባክህ ባጠፋን ማረን የኔ ጌታ ሁለታችን ጥፋታችን ሁሉ አይተማረን እንደ ቸርነት አብረን ሁን አቤቱ ጌታ ሆይ በምህረት አይንህየን ሃሌሉያ ስተታችን ጉለታችን ሁሉ አይተማረን ልጆቻችን ባርክልን የልጅ ልጆቻችን ባርክ የኛንም ኃጢያት ይቅርበል ሸክማችን እነሆ የታቀደው ፕሮግራም ጌታ ሆይ የሚሄዱትን ሰዎች አንተ ደግፈህ ጠብቀህ በሰላም አድርሰህ ፕሮግራሙን የሰላም ፕሮግራም አድርገህ ነፍሳት የሚድኑበት ቃልህ የሚካፈሉበት የምትደሰትበት አንተ እንዲሆን እንለምናሃለን ፍቅር ስጠን የኔ ጌታ ፍቅር ለቤተ ክርስቲያን ፍቅር ለምእመናን ጌታ ሆይ ይሁን ኢትዮጵያ ሀገራችን ሰላም አርግልን የታሰሩትን አስፈታቸው የተራቡትን መግባቸው የኔ ጌታ ምድሪቱን አንተ ወም ዝናቡንና መሬቱን አስማምተ ለሰዎች ምግብ የሚሆነው ዘራዝርት ተክል በቅሎ ለሰዎች ምግብ እንዲውል ሰዎችን በፍቅር ትመራቸው ዘንድ እንለምናለን የኔ ጌታ ኢትዮጵያን በምህረት እጅ ዳስስልን ቤተክርስቲያን በኢትዮጵያ ያሉትን ቤተክርስቲያኖች ጉልበት ስጣቸው ጽናት ስጣቸው ብርታት ስጣቸው ጌታ ሆይ እባክህ የጌታ የኛ መመኪያ የኛ እግዚአብሔር በዚህም መስመር በጤና የሌላቸውን ሰዎች አንተ ትዳስስ ትፈውሳቸው ዘንድ እንለምናለን ጌታ ሆይ እንደ ቸርነትህ ኃጢአት በደል መተላለፋችን ሁሉ ይቅር ትለን ዘንድ እንማጸናሃለን ጌታ ሆይ በዚህ መስመር የታመሙትን ሰዎች አንተ ፈውሳቸው ምህረት አርግላቸው ምህረት አርግልን እባክህ ጌታዬ ምህረት አርግልን ለወላድ ልጆቻችን ለወላድ ላጠባችን እናት ላረገዘች እናት የሆዳችን ፍሬዎች አንተ ባርክ እባክህ ጌታዬ ባርኮት አይለየን ኤሎሄ ባርኮት ይድረስልን ኤሎሄ ምህረት አይለየን ኤሎሄ 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 ድረስልን የኛ ጌታ አብረህን ሁን በተቀደሰው ልጅ በናዝሪቱ በኢየሱስ ክርስቶስ ስም አሜን
አሜን አሜን እግዚአብሔር ይባርክሽ የድንቅ ነሽ አንቺንም ልጆችሽን የልጅ ልጆችሽን እግዚአብሔር ይባርክ ጸሎትሽን የልብ ጥያቄሽን ሁሉ እግዚአብሔር ይመልስልሽ ወገኖቼ እንግዲህ ሰላም አዳር ነገ በማለዳው በስድስት ሰዓት በኢስተርን አቆጣጠር እስከምንገናኝ ሰላም ደሩልኝ ሩቅ ያላችሁ ወገኖቻችን ሰላም ሰላም ጠን ይሁንላችሁ ተባረኩ
አሜን አሜን